ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይናስተልን አመጣችን ይህ የምትደምጡት ብስኩት ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያ ሰዓት አቆጣጠር
ከቀኑ 8 ሰዓት እስከ 10 ሰዓት ከ30
የሚያስተላልፈው የአማርኛ ፕሮግራም አሁን ጀመረ።
የአፍሪካ መዲና የሆነችው አዲስ አበባችን የነጻነት እምብርት ተብላ ሐራምቤ ሐራምቤ ተዘመረባት መዲናችን የአስርተ ዓመታት የ11 በመቶ እድገት ውጤት ማሳያ የተባለችው ሸገር ባሳለፍነው ቅዳሜ ምሽት የሆዷን አውጥታ የግፍ ገንዳዋን ሞልተው የፈሰሱ ችግሮቿና እንደ ተራራ የተከመሩ በደሎቿን ከደሃ ጉሮሮ ላይ በተነጠቁ ገንዘቦች የተከመሩባት ፎቆቹ አልሸፍኑት አፍነው ሊያስቀሩት አልቻሉ። አዲስ አበባችን አልደላኝም ሆድ ብሶኛል ከፍቶኛል አለች። ለወትሮው ማልደው ተነስተው በሚቦርቁ ህፃናቶች ድምጽ አልተሰሙባት። በመተኩ ሳግ ለቅሶና ዋይታ ሆነ። ህፃናቱም ዳግም ላይ መለስ በተኙበት ከቁሻሻ ሰርቀው ተቀበሩባት። የነገ ህይወታቸውን ተስፋ የሰነቀች አራስ የነገ ህይወቷን ተስፋ የሰነቀች አራስ እናት ይህን ዓለም በቅጡ ከማያውቅ ሕፃን ጋር ከቆሻሻው ስር ተከመረች። የአራስ አንጀት ያንን ቆሻሻ ክምር እንዴት ችሎት ይሆን? አዲስ አበባችን ሐዘኗ ጸንቷል። አቅማቸው ጎልብተው አድገው በእምነታቸው የተመሰገኑ የተወደዱ የመሆን ተስፋ ሰንቀው ቁርአን በሚቀሩ ድምጾች ፈንታ ሽብር ጩኸትና ዋይታ የነገሰበት ምሽት ሆነ። አዲስ አበባችን ሲያልፍ ሲከርም በነበረ ቆሻሻና በማናለብኝነት የኖረባትን ችግር በሆዳ ይዛ መዝለቅ አልቻለችም። ገፈቱን አቅም አልባ ተመልካች አጡ ደካማ ሕፃናቶች ላይ አፈሰሰችው። አዲስ አበባ በቃላት የማይገለጹ ስሟ ግብሯን የማይወክል የግፍ ከተማ መሆኗን ዳግም ያረጋገጠችበት ክስተት ሆነ። ሲያመጣው ልክ የለ ወንዲሉ እንዳለመታደል ሆኖ ከዚህ መሬት ሐዘናችን በቅጡ ሳንወጣ ወገኖቻችን ከክምር ቆሻሻ አውጥተን ሳንጨርስ በደቡብ ኢትዮጵያና ቤኒሻንጉል ጠባቂ አልባ የሆኑ አኝዋክ ማኅበረሰቦች ላይ ከደቡብ ሱዳን በመጡ ታጣቂዎች በደረሰው አሰቃቂ ጭፍጨፋና ዘረፋ ከ28 የሚበልጡ ልጆቻቸውን ለባርነት አንሰጥም ያሉ ሕፃናትና አባቶች በግፍ ተገለው ከ43 በላይ የሚሆኑ ሕፃናት ለባርነት መወሰዳቸውን ስንሰማ ሐዘናችን ከባድና መሪር አድርጎታል። በእውነቱ እንዳው ይሁን አምባገነን መንግሥትስ አለን ያስብላል። የገደለው ባለሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ እንዲሉ አበው በአምባገነኑ ሥርዓት የተሰገሰጉ ከአንድ አብራክ የወጡ የኢትዮጵያ ልጆች የግል ጥቅምና በጊዜያዊ ሹመት በመደለል መንግሥት ነኝ ባዩ ልተዳደርበት ብሎ ባወጣው ሕገ መንግሥት መሠረት ዜጎች ደህንነቱና ጤናማነቱ የተረጋገጠ ቦታ የመኖር መብት ይጠበቅላቸዋል የሚለውን ሕግ እንዲያከብር ሥርዓቱም ለዜጎች ፍትሐዊ እንዲሆን ከመታገል ይልቅ ግብሩ የደሃዎች ነፍስ የሆነው በዲያብሎስ አምሳል በተፈጥሮ በትግራዋይነት በዲያብሎስነት አምሳል ተፈጥሮ በትግራዋይነት ለተዳወረው ሥርዓት በማጎብደድ ዜጎች ለሥርዓት አልበኝነትና ለአስተዳደራዊ በደሎች እንዲጋለጡ በማድረግ አቅምና ጠያቂ የሌላቸውን ደሃዎች በማፈናቀል ሥጋ በል ለሆኑ የቤት እንስሳዎቻቸው የዕለት ተዕለት ምግብ ከሱፐር ማርኬት የታሸገ ሥጋ ገዝተው የሚመገቡ ባለጠጎች በሚስቶቻቸውና በልጆቻቸው እንዲሁም بدرزن وشمو تشاچو سميتن تعللو فيلا بيتوچنا غزوف انصاوچن يگنبو يگجو هايل ماهبراوي مسرت يهونو يتگرينيا قوانقوا تناغاري يكتما زرافيوچ وگا تبليكي يالو يمي منشنشوبات كتما اندتفطر بزو اقمدكامانا ساميليلوچ የሌላቸው ዜጎች መስዋዕት እንዲሆኑ በማረግ ረገድ የመጀመሪያውን ድንጋይ አቀባይ በመሆን ተሳትፈዋል። ለዚህም ታሪክም እነተም ለዘላለም ሲሞግታቸው ይኖራል። የከተማው አስተዳደርም ሆነ መንግስት ነኝ ባይ ኃላፊነት እንደሚሰማው አካል ጉዳዩን አጽንኦት በመስጠት አፋጣኝ መልስ በመስጠት ፋንታ ካፈርኩ አይመልሰኝ አይነት ስለ ተፈጠረው ችግር መንግስት ተብዬ በሞኖፖል በተቆጣጣራቸው የመረጃ ማሰራጫዎች እፈኝ የማይሞላ ምክንያት በማስቀመጥ ለትንሽ ነው ተፈጥሮ የቀደመችን በሚል ፕሮፖጋንዳ መጠመዳቸው ከዛም ሲያልፍ በአለም አቀፍ ደረጃ የሀገርን ክብር የሚያጎድፍ ዜጎች በኢትዮጵያዊነታቸው ብቻ አንገታቸው እንዲደፉ ያደረገውን ክስተት ተቀብሎ የሀዘን ቀን በመወጭ የሁላችንም መከበሪያ ሰንደቅ ዓላማችን ለሞቱት ወገኖቻችን ክብር ዝቅ አርጎ ለማብለብለብ በሌላ ሀገራት ኤምባሲዎች ልምድ መውሰድ ግድ ሲለው አሊያም በሊቢያ እንዳጠናቸው ወንድሞቻችን የሌሎች ሀገራት ማረጋጋጫ ሲያስፈልገው በህዝብ የግብር ገቢ የሚተዳደሩ ሀገር አቀፍ መረጃ መሰረጫዎች በእንደዚህ ቅስም ሰባሪ ሀዘን ቀናት ሽብርተኛ ካላዋቸው ሚዲያዎች መቅዳታቸውን ትተው ዳንኪራ ሲረግጡ መዋላቸው ከሁሉም በላይ በመንግስት ተብየው ግዴለሽነትና ቸልተኝነት የወገን ነፍስ ከሞተ ውሻ ዋጋ በታች ሆኖ ከቆሻሻ በታች መቀበሩን መመልከት ቅስምን ከመስበር አልፎ ሀገራችን የሚያስተዳድረው ስርዓት ለዜጎች መብት ጥበቃና ህይወት ያለውን ክብርና ግምት ጥርት አርጎ ያሳያል። ይህም አልበቃ ሲል በስርዓቱ አቀንቃኞች የተሰገሰጉ የእምነት አባቶች በሰጡት መግለጫ ላይ በተፈጠረው የተፈጥሮ አደጋ ሲሉ መደመጡ የሰማዩን መንበር የሚያሳዝን ከመሆኑም በላይ በእያንዳንዱ ጥምጣም ውስጥ ከጽድቀት ይልቅ ክፉ ህዋታዊ ደብተራነት እንዳለበት ጥርት አድርጎ ያሳይቶናል። በመጥፎ ታሪክ አጋጣሚ ሀገራችን ኢትዮጵያ ራሱ ወያኔ ብሎ የሚጠራው ስጋ የለበሰ የርኩስ አመናፍስት እጅ ከወደቀች ጀምሮ በህዝባችን ላይ ያልደረሰ ልቂት ግፍ መከራና ስቃይ የለም። ከዛም ሲያልፍ ኢትዮጵያዊነት ክብራችን ሀበሽ በሚል ጥላቻ በተሞላበት አጠራር ተቀይሮ ክብራችን ከጨርቅ በታች ረክሷል። ድንበር አልባ ታጣቂዎች ሀገራችን በመግባት ጠባቂ አልባ ዜጎችን ይገድላሉ ይዘርፋሉ። ሴት እህቶቻችን በየአረብ ሀገራቱ ተመልካች አጥተው የገፍ ግፍ ይደርስባቸዋል። በየበረሃው ወገን እንደ ቅጠል ይረግፋል። በየባህሩ የአሳብ ነባሪ እራት ይሆናል። በየአሽዋው የሰውነት አካሉ እንደ ፋሲካ በሬ ቅርጫ ይጣላል። በሱ ሞት ሌሎች ህይወት ይሰጣቸዋል። ኢትዮጵያዊነት ክብር መሆኑ ተረስቶ በገዛ ሀገሩ ተጠልቶ ባንገቱ ጎማ ተደርጎ በየሜዳው ይቃጠላል። ይህ ሁሉ በሀገራችን ዜጎች ላይ ሲደርስ በአንጻሩ ስጋ ለለበሰው እርኩስ መናፍስ ወያኔ ግብር ሆኖት ከቀን ወደ ቀን እየፋፋና እየሰባ ይገኛል። ይህ ጉዳይ ከቀን ወደ ቀን እየባሰና እንደ ሀገር ወደማን ወጣ አዘክት ውስጥ እየከተተን ያለ አሳሳቢ ጉዳይ ነው። አድማጭ ሆይ በቆሼ የደረሰው መከራ በሀገራችን ለገባችበት የጥፋት እንቁልቁሎሽ ሌላኛው የማንቂያ ደወል ሊሆን ይገባል። ሁሉም ኢትዮጵያዊ በዘር በሃይማኖት ሳይከፋፈል ይህንን አምባገነን ዲያብሎስ አስተዳደር ከሀገራችን በማስወገድ ሀገራችን ከተያያዘችው ቁልቁለት ልንታደጋት ይገባል። የናንተው ድምጽ የሆነው የኢትዮጵያ ድምጽ ራዲዮም ባሳለፍነው ቀዳሚ መጋቢት ሁለት በኮልፌ ቀራኒዮ በተለምዶ አጠራር ቆሼ ተብሎ በሚጠራው አካባቢ መሄጃ መጠጊያ አጡ ወገኖቻችን ደሳሳ ጎጆ ከልሰው በሚኖሩበት የቆሻሻ ተራራ በላያቸው ላይ ተነዶ በደረሰው አሳዛኝ ልብ ሰባሪና አንገት አስደፊ ክስተት ህይወታቸውን ላጡ ወገኖቻችን የተሰማ መሪር ሀዘን ለመግለጽ እንወዳለን። በአደጋው ቤተሰቦቻቸው ላጡ እንዲሁም የንብረት መውደም አደጋ ለደረሰባቸው ሁሉ መድረስ እንድንችል ለወገን ደራሽ ወገን ነውና ሁላችንም የበኩላችንን በመወጣት የዜግነትና የሰብአዊ ግዴታችንን እንድንወጣ በቀጣይም በትረስልጣኑ የተቆጣጠረው ህወሓት መራሽ መንግስት በአካባቢው ላሉ ነዋሪዎች ዘለቄታዊና አፋጣኝ መፍትሄ አማራጭ በመቀየስ አስተዳደራዊ ግዴታውን እንዲወጣ በጥብቅ እናሳስባለን።
እስከ ዛሬ ስንኖር በዚች ዓለም በመድር ብናውቀው ምነቱን ህመማችን መብዛቱን ተመስገን ብለን ሳንከፋ ህይወትን ልንገፋ አላማረንም ነበር ቪላ የተንጣለለ ፎቅ ሰቀላ ሞቀን ነበር ጎጆአችን ላስቲክ ዳንዳሳችን ሞቆን ነበር ቆሻሻው በዙሪያችን የከበበው እንዲህ እንደ ዛሬ ለሚከዳን ሳናውቀው ሱናምነን እሱን ተጠግተን ከሰው ርቀን በሰው ተረስተን ኖረን ነበር ብዙ ዘመን አረ አላማረንም ነበር ትኩስ እንጀራ አማርጦ መብላት በየተራ ልብሱስ ቢሆን ማናስቦት አንዱ ወቅቱ ለአመት ኖረን ነበር በዘመናት አወይ ዛሬ ወጣ ገበናችን ተሰማብን ጩኸታችን ሞት ሊዋ ገብቶ ከቤታችን የውሳን ቀር አንዳችን በቆሻሻ ተከድና አለፈች ህይወታችን እኛስ ሸዋቂዎች ምን አጠፉ ህፃናቶች ምን አጠፉ ደሃናቶች አወይ ዛሬ ወጣ ገበናችን ተሰማብን ጩኸታችን ሞት ሊዋ ገብቶ ከቤታችን የውሳን ቀር አንዳችን በቆሻሻ ተከድና አለፈች ህይወታችን ንገሩ ታፈሩን ብዙ እንዳይጫናት አራስ ናት እህቴ ቁስሏ እንዳያማት ንገሩ ታፈሩን ብዙ እንዳይጫነው ምኑንም ያላየው ህፃኑ እንግዳ ነው አወይ ዛሬ ወጣ ገበናችን ተሰማብን ጩኸታችን ሞት ሊዋ ገብቶ ከቤታችን የውሳን ቀር አንዳችን በቆሻሻ ተከድና አለፈች ህይወታችን ጌታ ሆይ ወዴት እንሂድ ማንን አውቀን ወዴት እንጩህ ማንነሳለ የምንኖርን ተረስተን አንተን ብቻ ተስፋ አድርገን ናወደኛ ፈጣሪ የመጻጉ ማህሪ እኛም ሰው የለንም ታውቃለህ አንተ ሁሉንም ደጉ ጌታ መዳን ያለም ድህነት አልጋችንን ተሸክመን ቀና ብለን እንድንሄድ ተስተካክለን ቃል ተናገር በቃ በለን አዎ በለን በቃችሁ ይታበስምባችሁ ሀዘን መከራ ሰቆቃችሁ የነፍሴ ስጋ ደውያችሁ ና ወደኛ ፈጣሪ የመጻጉ ማህሪ አደራ ብያለሁ ነፍሳችሁን የህት ወንድሞቼ ናት አባቶቼ የአብራኪን ክፋዮች ሁሉንም ልጆቼ አደራ ተቀበል እጅን ዘርጋና አደራ ተቀበል በሩን ክፈትና ዓለም የገፋቸው ድሆች ናቸውና ና ወደኝ ፈጣሪ የመጻጉ ማህሪ እኛም ሰው የለንም ታውቃለህ አንተ ሁሉንም ደጉ ጌታ መዳን ያለም ድህነት አልጋችንን ተሸክመን ቀና ብለን እንድንሄድ ተስተካክለን ቃል ተናገር በቃ በለን አዎ በለን በቃችሁ ይታበስምባችሁ ሀዘን መከራ ሰቆቃችሁ የነፍሴ ስጋ ደውያችሁ ና ወደኛ ፈጣሪ የመጻጉ ማህሪ ተጻፈ ዛሬ 6 መጋቢት 2009 መታሰቢያነቱ መጋቢት 2 ቅዳሜ ማታ 2009 ዓመተ ምህረት ቆሻሻ ተደርምሶባቸው ለሞቱት ደሃ ወገኖቼ መስከረም ስዊድን
ጥልኝ ውድ አድማጮቻችን እነሆ የሳምንቱ የኢትዮጵያ ድምጽ ሬዲዮ ፕሮግራም ጀምሯል። ዛሬም እንግዲህ የዛሬው ፕሮግራማችን ከመግቢያው ፕሮግራም ጀምሮ ልትረዱት እንደቻላችሁት ሰሞኑን ኢትዮጵያ ውስጥ በደረሰው በወገኖቻችን ላይ በደረሰው እልቂት አሰቃቂ እልቂት ላይ ያተኮረ ይሆናል። ከዚያም በተጨማሪ እንግዲህ ይሄው እልቂት አልበቃ ብሎ ይሄው ሀዘናችን ሳይወጣ እንደገና ወገኖቻችን በጋምቤላ የሚገኙ የአኝዋክ ተወላጅ ወገኖቻችን ከውጭ በመጡ ኃይሎች ተጨፍጭፈዋል። ልጆቻቸውም ተነጥቀውባቸው ተወስደውባቸዋል። በዚህ ላይ በተቻለ መጠን ከአቶ ኡባንግ ሜቶ ጋራ ውይይት እናደርጋለን። ምንድነው እየተደረገ ያለው? ምንድነው መደረግ ያለበት? ማን ነው የሚያስጥለን? ኢትዮጵያኖችን ከጎረቤት ከሩቅ ከቅርብ እየመጡ እንደፈለጉ ሲያደርጉን ማን ጋር ነው አቤት የምንለው? ይሄንን ከአቶ ኡባንግ ሜቶ ጋር ውይይት እናደርጋለን። ሌሎችም ውይይቶች ይኖሩናል። ከተሳካልን አደጋ ከደረሰባቸው አዲስ አበባ ውስጥ በተለምዶ ቆሼ ከሚባለው ቦታ አደጋ የደረሰባቸውንም ለማግኘት እንሞክራለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛው ጋር እንድትሆኑ እንጋብዛችኋለን። መብራቱ፣ ይህን ዜና ስትሰማ ምን ተሰማ?
ከፍተኛ ድንጋጤና ያልጠበቅኩት ስሜት ይሄ ነው ብዬ ልገልጽልህ የማልችለው የመረበሽ ስሜት። እውነት መረበሽ ብቻ አይደለም፣ ኢትዮጵያዊነትህን ጥያቄ ውስጥ መክተት የሚከትብ ስሜት ውስጥ ነው የከተተኝና እጅግ በጣም ነው ያዘንኩት ሁኔታውን ስሰማ። በተለይ እነዚህ ኢትዮጵያውያኖች እንደ ኢትዮጵያን መቆጠር ሳይችሉ ቀርቶ በጊዜው አማራጭ የመኖሪያ ስፍራ ሳይሰጣቸው ቀርቶ እንደዚህ ጋር ሳይታዩ ቆሻሻ ላይ ኖረው በቆሻሻ ትክምር ህይወታቸው ማጣታቸው እጅግ በጣም ላይክ ሰው መሆን በራሱ በቂ ነው ለማዘንና በተለይ ደግሞ ኢትዮጵያችን ዋና መዲናችን ላይ ይሄ በመሆኑ እጅግ በጣም መሪርና ከባድ ሀዘን ነው የተሰማኝና እጅግ በጣም ከባድ ነበረ። ከዛም ሳዘን ሳንወጣ ከዚህ ቀደም በተደጋጋሚ ጠባቂ አልባ የሆኑ የጋምቤላ ነዋሪዎች በተለይ በሙርሌ ጎሳ በሚባሉት ከሱዳን ከደቡብ ሱዳን ቦርደር ተሻግረው በመጡ አማጽያኖች ነው ምላቸው በእነሱ የደረሰብን ክፉ ጭፍጨፋና ህጻናቶች ራሳቸውን መከላከል የማይችሉ ህጻናቶች ተወስደው ቤተሰቦቻቸው ደግሞ በግፍ የተጨፈጨፉበትን ሁኔታ ሳይ በእውነቱ እንደው ይህ ይሁን እስቲ መንግስት እንደው የቀድሞም ስርዓት አምባገነን ነበረ፣ ይህም ስርዓት አምባገነን ነው። ግን አምባገነኖች እንደው በየትኛውም ዓለም ለህዝቦቻቸው አምባገነን ይሁን እንጂ ዳር ድንበሮቻቸውን ደፍሮ መጥቶ ዜጎቻቸውን እንደዚህ አይነት አደጋ ሲጥል ይጠብቃሉ? እና ሀገር ውስጥ አሁን እንደዚህ አይነት ስርዓትስ አለ ነው የሪል ኢትዮጵያ ውስጥ ነው?
ምን እንደሰማው ታውቃለህ? የውጭ ሀገር ጋዜጠኛ ምን አይነት እርምጃ ትወስዳላችሁ አሏቸው። አጸፋውን ምንድን ነው የምታረጉት? እኛ በችኮላ ምንም የምናደርገው ነገር የለም፣ በተቻለ መጠን በሰላምና በረጅም ጊዜ በውይይት ችግሩን ለመፍታት ነው የምንሞክረው ነው ያሉት። እንግዲህ ይታይ ዜጎቻቸው ኢትዮጵያኖች ድንበር ጥሶ በመጣ ኃይል የተገደለበት መንግስትና ህፃናት ዜጎቹ በጉልበት ተቀምጠው የተወሰዱበት መንግስት አይኛ እርምጃ እንደ በአስቸኳይ እርምጃ አንወስድም፣ በረጅም ጊዜ በሰላም በውይይት ለመጨረስ ነው የምንሞክረው ሲል ምን ታሰበኝ መሰለ? የአይደር ህፃናት ትምህርት ቤታችን ላይ ቦምብ ተጣለ ብሎ ወያኔ፣ እኔ የአይደር ላይ የተደረገው ትክክል ነው ማለትም አይደለም፣ ትክክልም አይደለም። ለዛ ግን የተነሳው አቧራ ሳስበውና እንኳን 40 ህፃናት ሊገደሉ ሊሰረቁ ሊወሰዱ ፋሚሊ እናለ ሊያል ቀርቶ ትምህርት ቤቱ ላይ ተማሪዎች ትምህርት ቤቱ ላይ ቦምብ ተጣለ ተብሎ ነው አቧራው ጨሶ ነበር። እና እውነታቸውን ነው አቶ መለስ፣ ወርቅና ወርቅ ያልሆነ መዳብ ህዝብ አለ ኢትዮጵያ ውስጥ። ይሄ ነው እኔ በጣም የሚያናደደኝ። በአንድ ሀገር ውስጥ ሁለት አይነት ህዝብ መኖሩ ያናደኛል። ይሄ ምንም አጸፋን መልሰውም የደቡብ እስከ ደቡብ ሱዳን የሚመጡ ኃይሎች እንደዚህ ሲያደርጉ ይህንን እኛ ያውም የውጭ ሀገር ጋዜጠኛ ነው እንደው ለአፍ እንኳን እየተከታተልን ነው ይላል ሰው።
እኔ አሁን አንተ ያነሳውን ኢሹ በእርግጥ ይሄ ህወሀት መራሹ ስርዓት ለሰው ልጅ ነፍስ ግድ እንደሌለው ማረጋገጫ ነው እና የሀይደር የቦምብ ጥቃትም በቅርበት ያየነው የዜና ሂደት ነው እና አደጋው ከመፈጠሩ በፊት የአየር ራዳር እይታ ውስጥ እንደነበረና ማክሸፍ እንደሚቻል ይታወቅ ነበርና ያንን ሲቆጣጠር የነበረው መኮንን የጦር መኮንን ያለበትና የት እንዳለ አይታወቅም እስካሁን መረጃው ነበር ግን ሆም ብለው እንዳረጉት ይታወቃል በተመሳሳይ ሁኔታ ሃውዜንንም መውሰድ ነው በትመለስ ወደ ዋግ ህምራን ብትሄድ በተመሳሳይ ችግሮች አሉና ይሄ ፍርሃት ለሰዎች ነፍስ ቅንጣት ታክል ግድም አይሰጠው
ራስ ወደ የሚያዋጣው ከሆነ 100 ሺህ ቢያርግ ግድ የለው የሚያዋጣው ከሆነ ለሚያደርገው ለሚፈልገው አላማ ማሳካት ህፃናት አሮጊት አዛውንት ሽማግሌ ኢትዮጵያዊ ምን የለም ናስ ከመቼ ነው ዋይ ዋይ የሚለው የኢትዮጵያ አስከመቼ ነው አንድ ባንድስክናልቅ ነው ምንጠብቀው አሁን እኮ ራሱ ኢትዮጵያዊ መባሉ ራሱ የሚያሸማቀቅ ሁኔታ ላይ ደርሷል ያሸማቀቃል እንድንሸማቀቅ ሆነናል የሚፈልገው ይሄ ነው ይመስለኛል እስቲ በ21ኛው ክፍለ ዘመን መዲናዋ ውስጥ ቆሻሻ ተደርምሶ ከመቶ ምናምን በላይ ህዝብ ሲያልቅ መንግስት ዝም ብሎ ያያል መጨረሻ ላይ ከስንት ጊዜ በኋላ ነው አምባሳደሮች በአገሪቷ ያሉ ኤምባሲዎች ባንዲራ ካወረዱ በኋላ ነው ዝቅ አድርገው ከሰቀሉ በኋላ ነው የአፍረቱን የበይሉኝታ ምክንያት የሐዘን እንትን የሶስት ቀን ሐዘን አወጀ ሌላው መንግስት ቢሆን ሌላው ሀገር ቢሆን እኔ ምን ቃላቱን ሲያንሶኛል እኔ እኚህ ሰውዬ እኚህ ጠቅላይ ሚኒስትር ተብዬው ምን አይነት ሰውዬ እንደሆኑ አላውቅም እውነት የሚናገሩትን ያዩታል ያዳምጡታል ዞር ብለው ቁጭ ብለው ብቻቸውን ቢያዳምጡት እንዴት የ100 ሚሊዮን ህዝብ መሪ እንዲህ አይነት አስተሳሰቦች ይዞ ይቀርባል እንዴት ለዘይጋው ሄደው አይቆፍሩ መቆፈር የለባቸውም ሂዱና አርዱ እንኳን እንዴት ይባላል ሌላው ግን በጣም ያሳዘነኝ ከመንግስት ያው መንግስትነቱ ነው ለኔ ምንም እንትን የለውም ግን ያሳዘነኝ አንዳንድ ዜናዎች ሰማ እነዚህ ወገኖቻቸው ዘመዶቻቸው ወላጆቻቸው ልጆቻቸው የሞቱባቸው የተቀበሩባቸው ገንዘብ የሌላቸው ሰዎች ናቸው እነሱ ተበድረው ተቀድመው መቆፈሪያ እየተከራዩ ነበር የሚያሰሩት መንግስት ይጥይቅር ኢትዮጵያ መንግስት የላትም ለኔ የዱርዬ ባንዳ ስብስብ ነው ያለው ግን ይሄስ ስንትና ስንት መቶ ከአውሮፓ ከአሜሪካ ያስገባል የተባለው ይሄ ምንድነው መቆፈሪያ ምናምን የሚሉት ያስገባል የተባለው ምን አለ ለአንድ ቀን ለሁለት ቀን ለአንድ ሳምንት ለወገኑ ያንን ሁሉ ነው አሁን ሲሰማ ወደ 800 ማስቆፈሪያ ገብቷል አሉ በዚህ አመት ብቻ ግሩሜ በዚህ አመት ብቻ ነው ምናምን በጠቅላላው በተለ አ ይሄ ሁሉ ምን አለ እንዴ ለዚህ እንኳን ለመርዳት እኔ አንዳንዴ ኢትዮጵያውያኖች በሚያሳዝን ሁኔታ ሂዩማን ሶች መሆናችንን ይረሳን ይመስለኛል ይሄ መንግስት ይሄ ኃይል ይሄ ወንበዴ ቡድን ያደረገው ትልቅ ስራ ቢኖር ምንድነው ለራሱ የሚጠቅመው ኢትዮጵያውያኖችን የሰውነት አመለካከታችንን እንድናጣና ለራስ በልተን ለራስ ጠጥተን ለራስ ጠግበን ስለሌላው ምንም ስሜት እንዳይሰጠን ያንን አስተሳሰብ አስተምሮናል አስፍቶብናል በአገራችን ማንንም ለማንንም ማያስብም አሁን ዘመድ ለዘመዱ የሚያስብ አይመስለኝም እንደምሰማው ሆነ እንኳን በሀገር ልጅነት እንኳን ይቅርና ሁሉም ምን ይበልቼ ልሙት ነው የሚለው እቺን አስፋፍቶብናል ይሄ ነው ከተከ ከሁሉ በላይ ይሄ ወንበዴ ቡድን ቢጠፋ እንኳን ይሄንን መጥፎ ባህል ለማጥፋት ብዙ ጊዜ ይፈጅብናል እንዴት መረዳዳትን ኢትዮጵያኖች እንረሳለን እንደኛ የሚረዳዳ አቋል ነበርም እንደኛ የሚተሳሰባል ነበርም በጣም የሚያሳዝን ነው
አንን ጃስቲ ይህ በተለይ በተለምዶ ጥሪ ኮልፌ ቀራኒው አካባቢ ያለው ቆሼን በተመለከተ እንመጣበታል ዛሬ ትልቁ ፕሮግራማችን እነት ሀዘን ላይ ነን እነት ለመናገር ልባችን አዝኗል ኢትዮጵያዊ ትክክለኛ ኢትዮጵያዊ ስሜት ያለው ሰው በተፈጠረው ሁኔታ በጣም አዝኗል እንትንለዋል ንወያይበታልና አድማጮችም ማሳባቸውን ቢገልጹ ሀዘናቸውን ከኛ ጋር ቢጋሩን ደስ ይለናል ግን ወደ መሸጋገሪያ ሙዚቃ ከመዲያችን በፊት አንተ ያነሳው ነበር አሁን በጋዜጠኛ ተጠይቀው ያው የሰጡት ምላሽ አለ ግን በጣም ይደንቀው ነገር የዛሬ አመት አፕሪል 16 ዶክመንቶችን ሳይነበር አልጀዚራ ራሱ የዘገበው 140 ሲቪሊያኖች በጋምቤላ ከደቡብ ሱዳን ተሻግረው የመጡ በታጣቂዎች 140 ሲቪሊያን ህፃናት አባብዛኛው ሴትና ህፃናቶችን የገደሉበት ሂደት ነበርና በጊዜው ውጭ ጉድ ምንድነው የኮሙኒኬሽን ዴታ የነበሩት አቶ ጌታቸው ረዳ ባለሰሰት እሳቸው የሰጡት እንትን ነበርና አስፈላጊ ከሆነ ድንበር ተሻግረንም እነዚህ ሰዎች እንላል። ያውም ካየኸው ስርዓቱ እርስ በርሱ የማይተዋወቅ የማይነጋገር እርስ ከርሱ ልምድ የማይወስድ በውሸት የተሞላ ቀደም ያልከው ወንበዴ ነው።
ደምኛ ወንበዴ ነው። እኔ እነሱን አይደለም እኔ እነሱን አልወነጅልም። እኔ ራሴን ነው የምወነጅለው። አንድ አባባል አለ፣ አመልካች ጣት ወደ አንተ ወደ ሌላው ስታመለክት አውራ ጣትህ ወደ አንተ ያመለክታል። እኔ ምን አደረኩ ነው? እኛ ምን አደረግን ነው? እነሱ ያንን ወንጀል ሲሰሩ በእኛ ላይ እኛ ተቀብለን አንገታችንን ደፍተን እሺ ነው የምንል ሁሉ ነገር እሺ። ሌላው ቀርቶ አሁን እንደሚገባኝ ከሆነ መሬት ቆፍሩ ምቀብርባችሁ መሬት ቆፍሩ ብንባል ጌታዬ ስንት ሜትር ወደታችን ቆፍረው ነው የምንለው እንጂ ለምንድን ነው የምቆፍረው ለኔን ለምቀብርበት ብያል ጨቃጨቅም አልከራከርም። ስንት ሜትር ዝቅ አርጌው እስከዚህ ድረስ ሞተናል። እስቲ አንድ ገጣሚ ያለውን እንስማ። ዘናጭ ኢትዮጵያዊ ነኝ ይላል። ኢትዮጵያዊ እንደዚህ ነው? አብረን እንስማው።
ከሳር ደፍጥቼ የፀሐይ ብርሃኔን ተቀምጬ ሀብቴን ከሌሎች ጓግቼ ወዜ ዋጋው ተመናምኖ ሰው መሆኔ ትቢያትን ከበሉ ስር ጾማዳሪ ከኖሩ ስር አኗኗሪ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ ሙግቴ ጠፍቶ ክርክሬ ወኔ ሞቶ ተኮንትሬ ሲጠሩኝ አቤት ሲልኩኝ ወዴት ሲሰድቡኝ ስቄ ቁጣዬን አምቄ ዘራፌን ውጬ ተለጉሜ የምብከነከን ጫቴን ቅሜ ዘናጭ ኢትዮጵያዊ ይሄ ዘመን የፈጠረኝ። አዎ ዘናጭ ኢትዮጵያዊ ይሄ ዘመን የፈጠረኝ። ቀደም ታሪኬን ቀዳድጄ አዲስ አባዜ ተላምጬ ቤቴን ለጠላት ከፋፍቼ የሙቱልኝ ብዬ ሞት ፈርቼ የስደት ዛር ግብር የመረጠኝ የባህር ሞገድ የሚውጠኝ ሀብቴን በገሃድ ተቀምጬ ሌላ የምመኝ ሀገር ትቼ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ። አዎ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ። ዘሬን ሲያመክኑት እንዳይረባ አንገት ደፍቼ የማነባ እምነት ማተቤ ሲደፈጠጥ ተደላድዬ የምቀመጥ ወገን ሲደማ የማያመኝ ፎቅና መንገድ የሚገርመኝ ወኔ ድፍረቴ ያመለጠኝ ልቁን ስደት የመሰጠኝ። አዎ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ። የገዛህቴን የምደልል ለባዕድ ሸጬ የምቆል ዝሙት ነግጄ የምቆራ ገድል እንዳረገ የማወራ ንቁ መንፈሴ ያመለጠኝ ስካሬ ደስታ የሚሰጠኝ የራሴ ታሪክ የሰለችኝ የሰው ሀገር ወግ የሚመቸኝ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ። አዎ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ። የጋራ ቤቴን ልሸረሽር ደሜን ውልደቴን የምሽር የሰላምን ዶሴ የደበቅኩኝ ካለፈው ሞቴ ያልተማርኩኝ የጎጥ መናፍስት ጥንውቴ የሚጎላበት ሙግቴ ረሃብ ቸነፈር እየነጨኝ ዋጋጅ መሆኔ የማይቆጨኝ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ። አዎ ዘናጭ ኢትዮጵያዊ ነኝ። ይሄ ዘመን የፈጠረኝ።
የሰላም ደሴት አርካት የተላበሰች ፍቅር የተመኘነው ይሁን ጸሎታችን ይስማን በሰላም አሳድረ በቸራው ለኔ ማማ ፈጣሪያችን አልፋና ኦሜጋ ፍቅር ስለነጋ አባቴ ሆይ አልፋና ኦሜጋ ፍቅር ስለነጋ
ሃሎ ተናስተልኝ ሃሎ
ሃሎ
ይስማል ተናስተልኝ ትግስት መልእክት ነበረሽ ስለ መልእክትሽ እስቲ ባንቱ ጀምሩና እንቀጥላለን
እሺ አህመድ በጣም አመሰግናለሁ እዚህ እድሉን ስለሰጠህኝ እና እንግዲህ እኔ ያው ትግስት ነኝ ምኖረውም በስቶኮልም ነው እና ያው ትንሽ
አቋቁማችሁ ነበር አይደለም የመረዳ ተቋቁማል ብዙ ጊዜ እኔም ተገኝቻለሁ ወገን ለወገን ነው መሰረኝ የሚለው አይደል
አዎ ወገን ለወገን በሚል እንትን ጥቂት ግለሰቦች ባቋቋም ነው ወገንን ሀገር ቤት በተፈጠረው ያው ከዛሬ ከስድስት ወር በፊትም ጀምሮ የተፈጠሩ ብዙ ችግሮች አሉ እና ብዙ ወገኖቻችን ረዳት አልባ ሆነው በመንገድ ይቀራሉ እና እነሱን መልሶ ለመርዳት በማለት በጥቂት ግለሰቦች ኢትዮጵያዊ ስቶኮልም በሚኖሩ ግለሰቦች ላይ ተቋቁሞ ያው አንድ ሁለት ሶስት ጊዜ አዘጋጅተን ነበር
መጠነኛ የሆነ የትንሽ የገዘም ማሰባሰቢያ አዘጋጅታችሁ ነበር አሁን ግን ወደፊት በትልቁ ልታደርጉ አስባችኋል እንደገባኝ ከሆነ
አዎ አሁን 3 ጊዜ አዘጋጅተናል ከ30 እስከ 50 ምን ሆነ አባላቶች ነበርን እና 3 ጊዜ አዘጋጅተናል 3 ጊዜ ማሰባስበናል አሁን ግን ያው አባላቱ ተነጋግሮ ይሄን ነገር በትልቁ አድርገን ሁሉም ወገን የሚሳተፍበት ለማድረግ አቀደን አሁን በአፕሪል 29 ላይ በትልቁ አዘጋጅተናል
የት ነው የምታደርጉት አፕሪል 29
ሃሉንዳ ነው የሚገኘው ሃሉንዳ በሚገኘው ሎካል አዎ
ኦኬ ወደፊት በተደጋጋሚ ትነግሩታላችሁ ሎካሉን
አዎ ያው የጊዜው እንዲሁ በማስተዋቂያ
ኦኬ
እናሳውቃለን ያው ትኬትም እንተናሳጥመናል አሁን ያው በመሸጥ ላይ እንገኛለን ትኬቱን
በጣምና እዛ ለኢትዮጵያውያን ወገኖቻችን በምንድነው በተለምዶ ቆሼ የሚባለው ቦታ ለህይወታቸው ላለፈ ወገኖቻችን በተደረገው የሻማ ማብራት ስነ ስርዓት ላይ ቲኬቱን ሲሸጡ አይቻለሁ እኔም
ገብቻለሁ አሁን መሸጥ ጀምረናል ቲኬቱንም
ትግስት ግን አንድ ጥያቄ አለኝ እናንተ ስትጀምሩ ይሄንን እርዳታ ስታስቡ በዚያን ጊዜ ተጀምሮ እስካሁን በቀጠለው የዚህ የኢትዮጵያኖች እንቢተኝነት ለወያላን ገዛም ባይነት የተነሳ ለሞቱት ለተጎዱት ቤተሰቦች እርዳታ ለማድረግ ነበር ወገን ለወገን ያላችሁት
አዎ የኛ ችግር ወገን ለወገን
መጠነ ሰፊ ነው አሁን ደግሞ ይሄው እንደምታዩ እነዚህም አሳቢ መንግስት የለላቸው ወገኖቻችን መሃል ከተማ ቤትም ዓለም ተደርጎ በማያውቅ ሁኔታ በቆሻሻ ተነዶባቸው ህይወታቸው አልፏል እናት አራስ ልጇን እንዳቀፈች ቀርታለች ቆሻሻ ተጭኗት አባት አልጋ ላይ እንደተጋደመ ልጁን እየጠበቀ ከውጭ ሰርቶ እስኪመጣ አንድ ቤተሰቡ 7 ሆነው አልቀዋል የኛ ሀዘን የኛ ሮሮ የኛ ችግር አያልቅም ይሄንንስ እንዴት ታውታላችሁ ይሄም ተካተታላችሁ ይሄንንም እርዳታ
አዎ የኛ እንግዲህ ይሄንን በተመለከተ ነው ያው እንደዚህ ጊዜ አይነት ችግሮችን በደረሰ ይሄ ድርጅት የተቋቋመው የማንኛውንም የፖለቲካ እንትን አይወክልም
ኦኬ
እኛ ያው እንደዚህ ወገኖቻችን ባለፈውም ጊዜ አሁን ልጆቻቸውን ያጡ ብዙ ወገኖቻችን እናቶች ለጧሪ ልጆቻቸውን አጥተው ሜዳ ይቀራሉ። አሁንም ደግሞ ያው የኛ እንትን ችግር ማለቂያ የለውም። አሁን ደግሞ ይሄ እንደዚህ አይነቱ ተከስቷል። ይሄን በተመለከተ ነው እርዳታ ልናደርግ እንትን የምንለው። የማንንም ፖለቲካ ድርጅት አንወክልም። ይሄ የብቻ እንትን ነው። ባለፈው ጊዜም ያው ሰባስበን ለሚገባው ለሲቪል የሆነ የእርዳታ
አድርሳቸዋል
ድርጅት አድርሰናል። ሲቪል ሲቪክ ለሆነ የእርዳታ ድርጅት አድርሰናል። አሁንም እንግዲህ ያንንም በተመለከተ ነው እንግዲህ አሁን እየሰራን ያለ ነው።
ትግስና
ያው ከ30 እስከ 50 አባላቶች አሉን። እንግዲህ ያው አባላቱ ተነጋግሩ አሁን ያው በሰፊው እንደገና እናድርግ ሁሉንም ኢትዮጵያዊ የሚያካትት በማለት ይሄንን እንትን እንደገና አዘጋጅተናል። እንግዲህ
ትግስት በመጨረሻ አንድ ሌላ ጥያቄ ልጠይቅሽ። ብዙ ጊዜ አንዳንድ ነገሮችን ሳይ ስታዘብ የማይገቡኝ ነገሮች አሉ። አንቺ አውሮፓ ያውም ሀብታም ሀገር ስዊድን ውስጥ ነው ያለሽው፣ ይሄ ችግር አይደርስብሽም። አንቺና ጓደኞችሽ ሩቅ ነው ያላችሁት፣ ምን አሳሰባችሁ እዛ አራት እግሩም ቢበላ?
አዎ ትክክል ነህ አህመድ። ግን ያው አፍንጫ ሲመታ አይን ያለቅሳል እንደሚባለው ወገኖቻችን ናቸው። ሁልጊዜ ወተን ሻማ በማብራት ሁልጊዜ በመቆጨት ሁልጊዜ በማልቀስ እስከ ዛሬ ድረስ ምንም ያመጣነው ነገር አንዲትም ነገር የለም። እና እኛ ተነጋግረን ለምን ሁልጊዜ ከምናለቅስ ሁሌ እየወጣን ዲሞንስትሬሽን ሁሌ እየወጣን ሻማ ከምናበራ ለምን ለወገኖቻችንን የሚጠቅም ነገር አንድ ነገር አናደርግም? በአቅማችን ያለንን ነገር ማድረግ አለብን ብለን ነው እነዚህ ጥቂት አባላቶች ተሰባስበን ይሄንን ሶስት ጊዜም ያው ተገናኝተናል። ይሄን እንትን የመሰረት ነው ማለት ነው።
በጣም ቆንጆ
አሳብ ነው። ሁልጊዜ ወጥቶ ሻማ በማብራት ምንም የሚገኝ ነገር እንግዲህ ይኸው ስንት አመት አለፍ ነው ያገኘነው ነገር የለም።
በጣም ቆንጆ ሐሳብ ነው። ግን አንድ ነገር መጀመሪያ ላይ ተናገርሽው፣ አፍንጫን ሲመቱት አይን ያለቅሳል አልሽ። እኔ እንደማየው ከሆነ በአብዛኛው ለምሳሌ ስዊድን ስቶክሆልም ብትመጪ ቢያንስ 10,000 15,000 ኢትዮጵያኖች ይኖራሉ ብዬ ገምታለሁ። ቢያንስ 5,000-6,000 ይኖራሉ፣ 3,000 5,000 ግን በእንደዚህ አይነት ቦታ ሀዘናቸውን እንኳን ለመግለጽ የሚመጡት 50ና 100 አይሞሉም። ሌሎቹ አይን የላቸውም ማለት ነው የሚያለቅስ አፍንጫቸው እንግዲህ ለማለት የፈለግሽው ወገን ሲጎዳ ሌላው ወገን ዝም አይልም ነው። ሌሎቹ አይናቸው አያለቅስም ደረቅ ነው፣ አፍንጫቸው ወገናቸው ሲመታ ዝም ብለው እያዩ የሚያልፉት እንኳን ገንዘብ ለመርዳት ለማዘን እንኳን ፍላጎት የሌላቸው ያንን ተመልክቼ ነው ታዝቤን ነው። እና በጣም የሚያስደንስ ነው።
ያ ሁላችንም ትዝብት ነው። ትክክል ነህ። ግን በጣም ከባድ ነው መቼም የሰው ልጅ ሆኖ አይደለም። እንዴት ነው ይሄ? እንደ ኢትዮጵያዊ መሆን የሚያስፈልግህም ነገር አይደለም።
ሰው መሆን በቂ ነው።
ሰው ብቻ በቂ ነው። በቃ ሰው መሆን ብቻ በቂ ነው ለሰው ለመርዳትና እኔ አላውቅም እንግዲህ በጣም ከባድ ነው።
እንስሳም እንኳን ለእንስሳ ወገኑ ያዝናል ያስባል። ኤኒዌይ በጣም ቆንጆ ነው ይሄ ያልሽው፣ አፍንጫን ሲመቱት አይን ያለቅሳል። ባጭሩ የመጨረሻ ልጠይቅሽና ግን ዘለቄታው መፍትሄ ሁልጊዜ መርዳት ነው? ሁልጊዜ ማልቀስ ነው? ምንድን ነው የምናደርገው? ምናልባት ይሄ
ያ ምንም የሚጠቅመን ነገር የለም። እኛ አሁን በዛ ተነሳስተን በዛ ተቆጫጭተን ነው ለምን በቃ እኛ ማንም ባይረዳም እኛ ያለኑ 30ም ሆነን ያቅማችንን ሰው ያለውን ከሰጠን ፉግ አይባልም። እኛ ለነዛ ሰዎች ያ ነገር ይጠቅማል ብቻ ሳይሆን ከራሳችን ኃላፊነት የራሳችንን ሸክም ለማቃለል ነው የምንፈልገው። ገባ? እኛ እዚህ የተደላደለ ሀገር ቁጭ ብለን እየበላን እየጠጣን እዛ ደግሞ ህዝብህ እያለቀ ይሄ የራስን እንዴት ነው ለራሳችን ስንል ያደረግነው ነው የተነሳሳ ነው። ለራሳችን ሸክም
ለህሊናችሁ ነው ማለት ነው።
አዎ
በጣም ቆንጆ። እንግዲህ መልካም እድል እንመኝላችኋለን። ሌላውም ኢትዮጵያዊ
በ29ኙ በእንትን አለ በሃሉንዳ ዝግጅት ሰው ብቻ መሆን በቂ ነው። ማንኛውም ሰው ከዚህኛው ሀገር ከዚህኛው ቦታ ከዚህኛው እንትን ብለን አንልም። ማንኛውም ሰው የሆነ ሰው በዚህ ቦታ ላይ ተገኝቶ አጋርነቱን እንትን እንዲለን በአክብሮት እጠይቃለሁ።
ከመለያየታችን በፊት በቆሼ በሚባለው በተለምዶና በጋምቤላ ለሞቱት ወገኖችሽ ምን የተሰማች ምታስተላልፊው አጭር መልእክት ካለሽ?
ያው እንግዲህ ይሄን ነው ይያለልህም ያው በጣም ተሰምቶኛል ሁሌ እንደተሰማን ነው እንግዲህ ያሁን የመጀመሪያችን አይደለም ብዙ ነገሮች ያሳልፈናል እንደዚህ በመሳሰሉት ነገር በእስር ቤት ወገኖቻችን ተቃጥለዋል እጃቸው እግራቸው ታስሮ ምንም ይሄን ያህል እንደ አዲስ ነገር አላየውም ይሄ ስናዝን የኖርንበት ነው ያሳዝናል እጅግ በጣም ያሳዝናል ግን እንደ አዲስ ነገር ነው የተፈጠረው ይያለልም ሁሌ እንደተሞተ ነው ያለ ነው
ስለዚህ
እና ያንን ብቻ እንዴት ነው ከመሞት ምንድነው ከዚህ አይነቱ ነገር እንዴት ነው ምንድነው የሚለው መፍትሄ ማፈላለጉ ነው እንጂ ነገም ዛሬ የተፈጠረ ነገር ደግሞ ሌላ ነገር በዚህ ከዚህ በለጠ አስደናቂ ነገር ሊፈጠር ይችላል
ትግስት እጅግ በጣም አመሰግናለሁ ፕሮግራማችሁ የተቃና እንደሚሆን ባለሙሉ ተስፋ ነኝ ኢትዮጵያውያኖች በቦታው እንደሚገኙና የተቻለቸውን ለወገናቸው እርዳታቸውን እንደሚዘረጉ ባለሙሉ ተስፋ ነኝ ጤና ይስጥልኝ መልካም ቀን
እሺ መደግዜር ይስጥልኝ እኔም አመሰግናለሁ ሰላም
ተናይስተልኝ መቅደስ ነኝ ሀሰመስተት ይቻላ
አይቀጥሉ
እሺ ተናይስተልኝ እንደምን አላችሁ ብያለሁ አሁን እህቴን ከዚህ በፊት ኢንተርቪው ያረጋችሁትን አዳምጬ ነበር በዛ ላይ ሀሳብ ልሰጥ ነበር የፈለኩት እህቴ ለምታደርገው ወይም ያደረጉላሉት ስራ በጣም የሚመሰገኑ ናቸው ግን እንደደውል ያደረገኝ የኢትዮጵያ ችግር ሰፊ ነው መጠነ ሰፊ ነው የዚህ ችግር መፍትሄው አንድና አንድ ነው ለዚህ ችግር ዋና መንስኤ የሆነው ዛሬ በኢትዮጵያ ውስጥ ያለው ስርዓት ነው ይሄንን ስርዓት ከኢትዮጵያ ላይ ካላነሳንና ካልተገላገልን የኢትዮጵያ ህዝብ ማልቀሱ እኛም እዚህ ወጪ ያለ ነው ልባችን እንዲህ የተሰበረ መቀጠላችን አይቀርም በጎንም መሰራት ያለበት ይሄንን ስርዓት ከኢትዮጵያ ህዝብ ጫንቃ ላይ የማንሳቱን ስራ አብሮ መካሄድ ያለበት ይሄንን ለማለት ነውና እቶቼ ለሚያደርጉት በዚህ ችግር ላይ ላሉ ወገኖች የሚያደርጉት ድጋፍ አስፈላጊ ነው ሆኖም ግን የሚያልቅ ነገር አይደለም ሊያልቅ የሚችለው ገዳዩን ወገኖቻችንን በየሚኖርበት ቤት እየፈናቀለ እንዲህ ቆሻሻ ውስጥ የጣላቸው ለህፃናት ልጆች ለሴቶች ምንም አይነት ሰብአዊነት የሌለው ስርዓትና አገዛዝ እስካለ ድረስ የኢትዮጵያውያን ችግር የሚያልቅ አይደለም። በበለጠ ሞር ኃይላችንን ማጠናከርና መሰባሰብና ወደ አንድ ፎከስ አድርገን መታገል ያለብን ይሄንን ስርዓት ከኢትዮጵያ ህዝብ ላይ ከኢትዮጵያ ጫንቃ ማንሳቱ ላይ ነው። ይሄም እየተደረገ ነው። ወገኖቻችን መስዋዕትነት እየከፈሉ ነው። ዛሬ በኢትዮጵያ ውስጥ እንደምንሰማው ብዙ ወገኖቻችን እየታገሉ ናቸው። እነሱንም ደግሞ የመርዳት ግዴታ ነው። በጎንም ለማለት ነው። ለተሰጠኝ እድል አመሰግናለሁ።
መልካም ሁሉ አሁን በተባለው ላይ ተወሰነ ነገር መጨመራው አለ። እስከ ዜና ሰዓት መዳረሻ
አይ ምናልባትም ያው የተነሳው ጥያቄ ትክክል ነው። አገር ውስጥ በተለይ ደግሞ ካለፉትም በኢንተርቪውም ላይ እንደሰማነው እህታችን እንደገለጸችውም አገር ውስጥ በተፈጠረው ህዝባዊ እንቢተኝነት አደጋ የደረሰባቸው ሰዎች እርግጥ ነው መታገዝ አለባቸው። አደጋ የደረሰባቸው ሰዎች አቅም ያስፈልጋቸዋል። ተግሉም መታገዝ አለበት የሚበረታታ ነው። ሆኖም ግን ኢትዮጵያ ውስጥ ከቀን ወደ ቀን እየተፈጠሩ ያሉ ቀዳዳዎች እየሰፉ እያደጉ እየተለቁ የመጡበት ሂደት ነውና ያው ልክ ነው። እስከ መቼ ያገስክ ትኖራለህ? ዘለቄታዊ መፍትሄ ማበጀቱ ላይ
እየገዘፈ ሄዷል። ይሁንና ኢትዮጵያውያኖች ግን በተወሰነ የመሰባሰቡ ጥረት ግን ያን ያህል እንደ ችግሩ መክሰፍ ሆኖ አይታየኝም። በተለያየ መንገድ ያለው ችግሩን ከመጋፈጥና እንዲሁም ርዳታ ለማድረስ ወይም ደግሞ የወገኖቻቸውን ድምጽ ለማሰማት የሚደረገው ጥረት ያለው ሂደት ተመጣጣኝ አይደለም። በትንንሽ ሰዎች የተወሰኑ ሰዎች ናቸው ሁሉ ጊዜ በተመሳሳይ ሁኔታ እና ቦታ ሰዓት አሁን የተወሰኑ አዳዲስ ሰዎች ቢመጡ ያ አይነት ችግር አለ። ኢትዮጵያ ህዝብ ወደ 100 ሚሊዮን ይደርሳል ተብሎ ይገመታል። በውጭ ዓለም በርካታ ኢትዮጵያውያን በሚሊዮን የሚቆጠሩ ኢትዮጵያውያን አለ። ግን በተለያዩ ዓለሞች ያሉት እንቅስቃሴ ስታይ በዚህ ፈታኝ ወቅት እንኳን ያለው ኢትዮጵያዊው ወደ ችግሩ ምንድነው አቅማችንን እንደሆነ 5-10 ሳንቲም እንደርዳ ብሎ እንኳን የሚመጣው ወገን ብዛት ማነስ የችግሩን ወደፊት እንዴት ቶሎ ይቀረፋል የሚለውን ነገር ላይ ራሱን አስተዋጽኦ ያደርጋል የሚል ነገር አለኝ። እንደው ብዙ ያለመተባበራችን ነገር አሁንም በተወሰነ ሊታሰብበት የሚገባ ይመስለኛል።
ይሄ እኮ በጣም ትክክል ነው። ሁሉም እንደውም ባለፉት 26 አመታቶች አብዝተን ስለ ገዢው ስርዓት አስከፊነትና አምባገነንነት ብዙ ተብሏል፣ ብዙ ተነግሯል። ያንን ተከትሎም ለተወሰነ መልኩም ማህበረሰቦች የተራሳቸውን ያደራጁ ለችግሩ መፍትሄ ያሉትን ነገሮች ለማስቀመጥ ይሞክራሉ። ያም ሆኖ ግን አሁን ላይ ካየኸው አገራችን እንዳሮቂ ቆርቆሮ ቀዳዳዋ በስቶ በየቦታው ሽንቁሮችን ለመድፈን ስንሯሯጥ እንጂ አንድ ሆነን በአንድ ስሜት በአንድ አካል ሁሉም ልዩነቱን ትቶ በአንድነት ሆኖ ይህንን ነገር ለውጦ ወደ አዲስ ስርዓትና ወደ ተሻለ ዲሞክራሲያዊ ስርዓት ግንባታ የሚሄድ ሁኔታው ትብብሩ በብዛት አይታይም። እንቅስቃሴዎች አሉ፣ ግን ያንን በመደገፍ ሳይሆን የተለያዩ የከሰሩ ፖለቲካዎችን በማራርወጥ በአቋራጭ የመመልጸግ አጉላባዚ ውስጥ ተነክረው ነው የምታየው። እና ያ ግን መፍትሄ አይሆንም። ለወያኔ ስርዓትም ለጨቋኙ ስርዓትም እድሜ ግብር እየሆነ ነው ያለው። እና በተለይ አሁን ላይ እያየ ነው ወያኔ አምባገነን ነው ወይ የሚለው በእያንዳንዱ ኢትዮጵያ ጭንቅላት ውስጥ ጥያቄ መሆን ካቆመ ዘመኖች አልፈዋል። ጥያቄውና የተግባር ስራው የሚያስፈልገው እንዴት መወገድ ይችላል? እንዴት ዲሞክራሲያዊ ስርዓት እዚች ሀገር ላይ መመስረት እንችላለን? ከዛስ ቀጥሎ ኢትዮጵያን አንድ አስጠብቆ ሊያስኪዳት የሚችለው አስተሳሰብ የትኛው ነው የሚለው ላይ ነው ትልቅ ትኩረት ሰጥተን ሁሉም ኢትዮጵያዊ ለአንዳችን የበላይነት ሳንሰጥ ወይም ለአንዳችን በነፍስ ዋጋ አንዳችን ነጻ እንድንወጣለን በሚለው አጉል አስተሳሰብን ትተን በአንድነት ሆነ ወደዛ መሄድ ያለብን ይመስለኛል። ምናልባት ብዙ ማለት ይቻላል በዚህኛው ዙሪያ ላይ ከዜና በኋላ መተን የተወሰነ እንላለን። በተለይ ደግሞ ዛሬው በዋናነት እያየን ያለነው በጋምቤላ አካባቢ ያለውንና ቆሼ ከተማ ከአዲስ አበባ ቆሼ ላይ የተፈጠረውን ችግር እያየን ያለነው። ያንን አይተን ደግሞ የመንግስትስ እንቅስቃሴ ምን ነበር የሚለውንም እናየዋለን። በእርግጥ መንግስት ለማለት በእውነቱ ሞራል የለኝም። ግን ያው ማለት ካለብን ወይ ህወሓት መራሹ ስርዓት የወሰደው ሪስፖንስ ምንድን ነው የሚለውንም ተመልሰን እናየዋለን። የዜና ሰዓታችን ደርሷል። እሱን ሰምተን ደግሞ እንመጣለን፣ እንቀጥላለን። አብራችሁን ቆዩ።
አድማጮቻችን ከረፋ ከቀኑ 15 ሰዓት ሆኗል። የሳምንቷ በዜናዎች ቀጥለው ይሰማሉ። የአዲስ አበባ አደጋ በመንግስት ሳይፈጸም እንዳልቀረ መረጃዎች እየተሰሙ ነው። በአዲስ አበባ ከተማ ላይ ዩቦታው ቆሼ ተብሎ በሚጠራው አካባቢ የሞቱት ወገኖቻችን ቁጥር ከ125 የበለጠ ሲሆን እስካሁንም ያልተገኙ ወገኖች እንዳሉ ተዘግቧል። የሆነና መንግስቱ ቁፋሮ እንዲያበቃ በማዘዙ መጨረሻቸው አልታወቀም። የባንዲ እንዳለ ተጎዝጂ በሰዎች ለበርካታ መገናኛ ብዙሃን በሰጡት መግለጫ አደጋው ከመድረሱ ቀደም ብሎ በቆሻሻው ክምር ስር ከባድ ፍንዳታ መድረሱን ተናግረዋል። ይህም የመንግስቱ አካላት በአካባቢው ይሰራላሉት የባዮጋዝ ፕሮጀክት በአካባቢው ያለውን የቆሻሻ ተራራ ለመናድ ድማሚት ሳይጠቀሙ እንዳልቀረም ይገለጻል። በቆሻሻ ላይ ቤት ሰርተው ኖሮ የነበሩት ቤተሰቦች በተደጋጋሚ ቤቱን አፍርሰው እንዲወጡ ቦታው ለልማት ይፈልጋል ተብለው እንደነበር ሲገለጽ ተለዋጭ ቤት ካልተሰጠን አንነሳም በማለታቸው ምናልባትም የበቀል ሂደት ሊሆን ይችላል የሚል እምነትንም አሳድሯል። በተያያዘ ዜና አምነስቲ ኢንተርናሽናል የመንግስት የአካባቢው ነዋሪዎች ህይወታቸውን ለአደጋ በሚያጋልጥ ሁኔታ ሲኖሩ በዝምታ ተመልክቷል፣ እንዲሁም በስፍራው ከመጠን በላይ ቆሻሻ እንዲጣል አድርጓል በማለት መንግስቱን ተጠያቂ አድርጓል። በተያያዘ ዜና መቀመጫቸውን አዲስ አበባ ያደረጉ የተለያየ ሀገራት ኤምባሲዎችና የዓለም አቀፍ ተቋማት በአደጋው የተሰማቸውን ሀዘን በመግለጽ መልእክት አስተላልፈዋል። የአሜሪካና የጀርመን ኤምባሲዎች ለበርካታ ሰዎች ሞት ምክንያት በሆነው አደጋ እጅጉ ማዘናቸውን አስታውቀው በየኤምባሲያቸው ቅጥር ግቢ የየሀገሮቱን የኤምባሲ ሰንደቅ ዓላማ በግማሽ ዝቅ ብሎ እንዲውለበለብ መወሰናቸውን ባስተላለፉት የሀዘን መልእክታቸው አስተላልፈዋል። የአፍሪካ ህብረት ኮሚሽን በተባበሩት መንግስታት የአፍሪካ ኮሚሽን ኢሲኤ እንዲሁም ሌሎች ዓለም አቀፍ ተቋማት ተመሳሳይ የሀዘን መግለጫም አውጥተዋል። በሌላም በኩል በአዲስ አበባ የተከሰተውን አደጋ አስመልክቶ የሃይማኖት ተቋማትና የፖለቲካ ድርጅቶች የሀዘን መግለጫም አውጥተዋል። በኢትዮጵያ ላይ የደረሰው አደጋ በውጭ ሀገር የሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በምክትል ዋና ጸሐፊው በአቡነ ሚካኤል ስም ባወጣው መግለጫው ለሞቱት ሀዘኑን ገልጾ ለቤተሰብ መጽናናትን ተመኝቷል። ኢትዮጵያውያንም ሁሉ የሞቱትን በጸሎት እንዲያስቡና ለሟች ቤተሰቦችም ደግሞ ድጋፍን እንዲያደርጉ ተጠይቀዋል። የኦሮሞ ዴሞክራሲያዊ ግንባር፣ አርበኞች ግንቦት ሰባት፣ የአፋር ህዝብ ፓርቲና የሲዳማ ህዝብ ዴሞክራሲያዊ ድርጅት በጋራ በመሰረቱት የኢትዮጵያ ሀገራዊ ንቅናቄ መግለጫ በማውጣት አጋርነታቸውን አሳይተዋል። ለአደጋው መንግስትን ተጠያቂ ያደረገው የኢትዮጵያ ሀገራዊ ንቅናቄ የመቀራ ዘመን እንዲያበቃ ኢትዮጵያውያን በጋራ ክንዳቸውን እንዲያስተባብሩ ጠይቆ በርሶ በኩል ተግሎ የሚጠይቀው መስዋዕትነት ለመክፈል መዘጋጀቱን የሥራ አስፈጻሚ ኮሚቴ ሊቀመንበሩ ዶክተር ሊማነገውን በመጥቀስ መግለጫ አስፍሯል። በመጨረሻም ለሰለባዎቹ ቤተሰቦችንም መጽናናት ተመኝቷል። የኦሮሞ ፌዴራሊስት ኮንግረስ እንዲሁም አረና ሰማያዊና የደቡብ ህብረትን ጨምሮ የተለያዩ ድርጅቶችን ያቀፈው በአገር ቤት የሚንቀሳቀሰው ኢትዮጵያ ፌዴራላዊ ዴሞክራሲያዊ መድረክ ሀዘኑን በመግለጽ ለሟች ቤተሰቦች ድጋፍ እንዲደረግ ጥሪ አቅርቧል። የቆሻሻው ተራራ የገነባው ራሱ መንግስት በመሆኑ ለአደጋው ተጠያቂው መንግስት ነው ያለው መድረክ መግለጫ፣ ተመሳሳይ አደጋ እንዳይከሰት መንግስት የመከላከል ስራ እንዲሰራና የሰለባዎቹን ቤተሰቦችም እንዲደግፍ ጥሪ አቅርቧል። የቨንዲ እንዳለ ትናንት በስቶክሆልም የሚኖር ኢትዮጵያውያን በአዲስ አበባ ቆሼ ለደረሰው አስተቃቂ አደጋና በጋምቤላ በሙርሌጎስ አባላት ለተገደሉ እንዲሁም ታፍነው ለተወሰዱ ኢትዮጵያውያን የሻማ ማብራት ፕሮግራም በስቶክሆልም ሴንትራል ተደርጓል። ኢትዮጵያ ስደተኞች ማህበር ባዘጋጀው በዚህ ፕሮግራም ላይ በርካታ ኢትዮጵያውያን ተሳታፊ በመሆን አዘናቸውን ገልጸዋል። በፕሮግራሙ መግቢያ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደብረሰላም መድኃኔዓለም መላከ ጸሐይ አበበ እንዲሁም ከፕሮቴስታንት እምነት አቶ በእምነት የመክፈቻና የማጽናኛ ንግግር ያደረጉ ሲሆን በማስከተልም በማህበሩ ኃላፊዎችና በሌሎችም ኢትዮጵያውያን ንግግር ተደርጓል። ምክክር ከተካሄደ በኋላም የሻማ ማብራት ፕሮግራሙ ተጠናቋል። አርበኞች ግንቦት ሰባት እየወሰደ ባለው ተከታታሚ ወታደራዊ ጥቃት በሰሜን ጎንደር ከፍተኛ ውጥረት መንገሱ ተናግሯል። የአካባቢው ምንጮች እንደሚሉት ሰሞኑን በተለያዩ ታጋዮች ስም የተሰነዘሩ ጥቃቶችን ተከትሎ በአካባቢው ወታደራዊ እንቅስቃሴ ተጠናክሮ በመቀጠሉ ወታደሮቹን ታጋዮችን ጠቁሞ በማለት ህዝቡን እያስጨነቁት ነው ተብሏል። ቆላ ድባ በመስተዳድሩ ላይ የቦምብ ጥቃት መፈጸሙን ተከትሎ ሚሊሻውና ወታደሮች የተወዛገቡ ሲሆን ይህን ተከትሎም አካባቢው በአጋዚዎች ተወጥሮ እንደሚገኝ ምንጮች ገልጸዋል። በጭልጋ ወረዳ አቦ ከተባለ ቦታ ላይ በተመሳሳይ በደረሰው የደፈጣ ውጊያ አንድ የጸረ ሽምቅ አዛዥ ተገሎ ሶስት ወታደሮች ደግሞ መቁሰላቸው ተዘግቧል። በርካታ የአገዛዙ ወታደሮች ኪንታሆ በሚባል ቦታ ላይ ከታጋዮች ጋር አሁንም እየተዋጉ እንደሆነ ተዘግቧል። የአካባቢው ህዝብ በጥሩምባ እየተጣራ ድጋፍ እየሰጠ መሆኑንም ከስፍራ የመጣ መረጃ ያመለክታል። የህወሀት ኢህአዴግ አገዛዝ አስቸኳይ ጊዜ አዋጁን ባወጀበት እለት ቀይ ዞን ብሎ በሚጠራው አካባቢ የሚደርሰው ጥቃት እየጨመረ መምጣት ወታደራዊ አዛዦች እርስ በርስ እንዲወዛገቡ አድርጓቸዋል። ወታደራዊ አዛዦቹን የመሾምና የመሻር እንቅስቃሴም አሁንም እንደቀጠለ ተዘግቧል። በአካባቢው የሚንቀሳቀሱ ታጋዮች ከፍተኛ ህዝባዊ ድጋፍ እንዳላቸው የአካባቢው ነዋሪዎች ሲናገሩ፣ የሰሞኑ ጥቃትም በአካባቢው ህዝብ ዘንድ ከፍተኛ የስሜት መነቃቃት መፍጠሩም ተዘግቧል። በሌላ ዜና በአማራ የጎበዝ አለቆች የሚመራው ቡድን በወሎ ደሴ እስር ቤትን በመስፈር እስረኞች ማስለቀቁን አስታውቋል። መጋቢት 9 ቀን 2009 ዓ.ም በተወሰደ በዚህ እርምጃ ቁጥራቸው ያልታወቁ እስረኞች ማምለጣቸው ሲታወቅ፣ በዕለቱ ተረኛ የነበሩ የጥበቃ አባላት ሲታሰሩ፣ በሂደቱ ተሳትፈዋል የተባሉ የህግ ታራሚዎች መደብደባቸውም ተዘግቧል። ለልማት ተነሺዎች ተመድቦ የነበረው 100 ሚሊዮን ብር ለግል ጥቅም መዋሉን አቶ ኃይለማርያም ደሳለኝ ገለጹ። የኢትዮጵያ መንግስት በቅርቡ ለልማት ተነሺዎች መድቦት የነበረው 100 ሚሊዮን ብር በአመራሮችና በጎሳ መሪዎች ለግል ጥቅም ውሏል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሐሙስ ለፓርላማ አባላት ገልጸዋል። በሀገሪቱ የተለያዩ ጉዳዮች ዙሪያ ለፓርላማው የስድስት ወራት የስራ አፈጻጸም ሪፖርት ያደረጉ ጠቅላይ ሚኒስትሩ ስሙን መጥቀስ ባልፈለጉት ክልል 100 ሚሊዮን ብር ለተነሾች እንዲደርስ ቢመደብም ለግል ጥቅም ውሏል ሲሉ አስታውቀዋል። አቶ ኃይለማርያም ይኸው ከፍተኛ ገንዘብ አመራሮችና ተሰሚነት አለን የሚሉ የጎሳ መሪዎች ለግል ጥቅማቸው ስላዋሉት ተነሾች የሚገባቸውን የካሳ ክፍያ ማግኘት አልቻሉም ሲሉ ለፓርላማ ገልጸዋል። መንግስቱ 100 ሚሊዮን ብሩ ለግል ጥቅማቸው አውለተዋል ያላቸውን የመንግስት አመራሮችና የጎሳ መሪዎችን በቁጥጥር ስር ያውል አያውል አቶ ኃይለማርያም የሰጡት ዝርዝር መረጃ የለም። መሰል ስህተቶች እንዳይፈጸሙ በቅርበት የሚከታተል ራሱን የቻለ ተቋም በአዲስ አበባ መቋቋሙን ጠቅላይ ሚኒስትሩ ተናግረዋል። በኦሮሚያ ክልል እንዲሁም በአዲስ አበባ ከተማ ዙሪያ ያሉ በርካታ ነዋሪዎች ከመኖሪያ ቀያቸው ለልማት ተብሎ ቢነሱም ካሳ አልተሰጠንም ሲሉ ተቃውሞ ሲያቀርቡ መቆየታቸው ይታወሳል። ለግል ጥቅም ውሏል የተባለው 100 ሚሊዮን ብር ለነዚያ ቤቶች አቅራቢዎች ሊሰጥ ይሁን ወይም ለሌሎች ተነሺዎች የታወቀ ነገር የለም። ይህ በእንዲህ እንዳለም ለበርካታ ሰዎች ሞት ምክንያት የሆነው በኦሮሚያና ኢትዮጵያ ሶማሌ ክልል ድንበሮች የተቀሰቀሰውን ግጭት እየፈጠሩ ያሉት ሚሊሻ ከሚሊሻና ልዩ ኃይል ከልዩ ኃይል ነው ሲሉ አቶ ኃይለማርያም ለፓርላማው ገልጸዋል። ይሁንና ጠቅላይ ሚኒስትሩ የመንግስቱ የጸጥታ አካላት የሆኑ ታጣቂዎች ግጭቱን በምን ምክንያት እያካሄዱ እንደሆነና በዚሁ ግጭት የሞቱት ሰዎችን ቁጥር ከመግለጽ ተቆጥበዋል። በሁለቱ ክልሎች የነበረው የወሰን ማካለል በአብዛኛው በህዝብ ውሳኔ ተፈቷል ያሉት አቶ ኃይለማርያም በ26 ቀበሌዎች ግን ችግር መኖሩን አረጋግጠዋል። የአፍሪካ ቀንድ የሰብአዊ መብቶች ሊግ በአካባቢው ለወራት በዘለቀው በዚህ ግጭት ከሁለቱም ወገኖች ከ400 በላይ ሰዎች መሞታቸውን ይፋ አድርጓል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራሮች ከሶማሌ ክልል ሰርገው የገቡ የመንግስት ታጣቂዎች የክልሉን ይዞታ ለመውሰድና
ንብረትን የመዝረፍ ተልእኮ እንዳላቸው ገልጻሉ። ይኸው ግጭት ለባት አለማግኘቱን በቅርቡ ያስታወቀው የኦሮሚያ ክልል ምክር ቤት በበኩሉ ለበርካታ ሰዎች ሞት ምክንያት የሆነው ግጭት ማጣራት እንዲካሄድበትና ድርጊቱም የፈጸሙ አካላት ለፍትህ እንዲቀርቡ ጠይቋል። የአስቸኳይ ጊዜ አዋጁ የተወሰኑ ማሻሻያዎች ተደርገውበት እንዲቀጥል መወሰኑ ተዘግቧል። ተግባራዊ ተደርጎ የሚገኘው የአስቸኳይ ጊዜ አዋጅ የተወሰኑ ማሻሻያዎች ተደርገውበት እንዲቀጥል ተወሰነ። የጸጥታ ኃይሎች ለፍርድ ቤት ትዕዛዝ በተጠራጠሩ መኖሪያ ቤቶች ላይ ሲያካሂዱ የቆዩት ፍተሻና ብርበራ በአዲስ ማሻሻያ መነሳቱን ሮይተርስ የመንግስት ባለስልጣናትን ዋቢ በማድረግ አዲስ አበባ ዘግቧል። ህጉ የተወሰኑ ማሻሻያዎችን አካቶ እንዲቀጥል ቢወሰንም ለአዋጁ የተቀመጠው ጊዜ ገደብ አልተገለጸም። አመጽ ያነሳሳሉ የተባሉ የተለያዩ ጽሁፎችን መልእክቶችን ማዘጋጀትና ማሰራጨት በአስቸኳይ ጊዜ አዋጁ እንዲቀጥል የተወሰነ ሲሆን ይህንን አንቀጽ ምክንያት በማድረግ ግለሰቦች በተለያዩ ድረገጾች ላይ የሚያሰፍሯቸው አስተያየትና ጽሁፎች ቁጥጥር ሲደረግባቸው ቆይተዋል። የአዋጁ ተግባራዊነትን የሚከታተለው ኮማንድ ፖስት ይህንኑ ጉዳይ መቆጣጠሩ እንዲቀጥል መደረጉን ሮይተርስ በዘገባው አመልክቷል። የሆነና የተለያዩ ጦማሪያንና ሰብአዊ መብት ተሟጋቾች ተቋማት እንዲሁም ግለሰቦች በደረገጽ ላይ የሚሰራጩ ጽሁፎችን ማገድና መቆጣጠር ሀሳብን በነጻነት የመግለጽ መብትን የሚጋፋ እንደሆነ ገልጸዋል። ማሻሻያ ተደርጎበታል በተባለው በዚህ አስቸኳይ ጊዜ አዋጅ ከምሽት እስከ ንጋት ድረስ በመንግስታዊ ተቋማት ስፍራ ሰዎች እንዳይቀሳቀሱ የተጣለው ገደብ መነሳቱ ተዘግቧል። የአስቸኳይ ጊዜ አዋጁ ሙሉ በሙሉ አለመነሳት በተለያዩ የህብረተሰብ ክፍሎች ዘንድ ስጋት ማሳደሩም ተነግሯል። የደቡብ ሱዳን መንግስት ከጋምቤላ የተወሰዱ ህጻናት ካሉ ለማስመለስ እንሞክራለን ማለቱ ተዘግቧል። የደቡብ ሱዳን መንግስት በቅርቡ የሙርሌ ጎሳ አባላት በጋምቤላ ክልል ጥቃት መፈጸማቸውን ቢያምንም ተወሰዱ ስለተባሉ ህጻናትና ተገደሉ ስለተባሉ ሰዎች ማረጋገጫ ሊሰጥ አልቻለም። የአዴግ ባለስልጣናት ወደ ጁባ በመምራት ከመንግስት ጋር መነጋገራቸውን የገለጸው ራዲዮ ተማዙጂ የቦማ ግዛት አስተዳዳሪዎች ጋምቤላ ላይ ጥቃት መፈጸሙን ለጁባ መንግስት ቢያስታውቁም አሃዙ ላይ ማረጋገጫ መስጠት አልቻሉም። የደቡብ ሱዳን መንግስት በሙርሌ ጎሳ አባላት በኩል የተወሰዱ ህጻናት ካሉ እናስመልሳለን ያለ ሲሆን ኢትዮጵያ ጦሯን ወደ ደቡብ ሱዳን እንድትልክ ፈቃድ እንደማይሰጡም ገልጸዋል። ጥቃቱን በፈጸሙት ላይ ህጋዊ እርምጃ እንደሚወሰድም የሳልቫኪር መንግስት አስታውቋል። የሙርሌ ጎሳ አባላት 23 ሰዎችን ገለው 43 ህጻናትን አፍነው መውሰዳቸው ሲዘገብ ከዚህ በፊት ታፍነው ከተወሰዱት መካከል 80 የሚሆኑት እስካሁን አልተመለሱም። በጀነራል ሳሞራ ዩኑስ የሚመራው የመከላከያ ሰራዊት ከወራት በፊት የተፈጸመውን ጥቃት ተከትሎ ከእንግዲህ ተመሳሳይ ጥቃት አይፈጸምም በማለት በአደባባይ የዛቱ ቢሆንም የሙርሌ ጎሳ አባላት በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ ጥቃት ፈጽመዋል። የደቡብ ሱዳን መንግስት ቀደም ብለው ለተገደሉት ኢትዮጵያውያንም ምንም አይነት ካሳም አለመክፈሉ ይታወቃል። በመጨረሻም የኢትዮጵያውያን ማህበረሰብ በስዊድን ኢትዮጵያውያን የሚሰባሰቡበትና የሚገናኙበት አዳራሽ ሎካል ማግኔቱንና በቅርቡም ስራ እንደሚጀምር ይፋ አድርጓል። ከሁለት ዓመት በፊት እንደ አዲስ ተጠናክሮ የተቋቋመው የኢትዮጵያ ማህበረሰብ በስዊድን ኢትዮጵያን ኮሚኒቲ ከረጅም ውጣ ውረድ በኋላ ኢትዮጵያውያንን የሚያሰባስብ አዳራሽ ወይም ሎካል ማግኔቱን ይፋ አድርጓል። በዚህም ለረጅም ጊዜ ኢትዮጵያውያን ያጡት የመሰባሰቢያ ቦታ ችግር መቅረፍ የማህበሩ ካለው ዓላማ አንዱ መሆኑን አመራሮቹ አስታውቀዋል። በዚህም ሎካሉ የፊታችን አፕሪል 1 ከ13 ሰዓት ጀምሮ እንደሚከፈት ሲነገር በዕለቱ ኢትዮጵያውያን በቦታው በመገኘት እንዲጎበኙ ጥሪ ተላልፏል። የአዳራሹ የምረቃ ስነ ስርዓት ደግሞ የፊታችን ሜይ 6 እንደሚሆን ከፕሮግራሙ መርሃ ግብር ለመረዳት ሲቻል የሎካሉ አድራሻም ቮርበሪስ ፕላን 58 ቮርበሪ መሆኑ ተመልክቷል። የሳምንቱ አበይት ዜናዎች ተጠናቀዋል። መልካም ቆይታ።
አድማጮቻችን ሰሞኑን በተለምዶ ቆሼ ከሚባለው አዲስ አበባ ስካለ ቦታ ውድ ወገኖቻችንን አተናል ዜጎቻችንን አተናል አሁን ደግሞ እስቲ በቀጥታ አንድ ወገናችን ዜጋችን የደረሰበትን ከባድ አደጋ በቀጥታ ከዛው እንዲያብራራልን ጋብዘነዋል አብረን እናዳምጠው ሰላም ጤና ይስጥልኝ እንደምትሰማህ ባለሙሉ ተስፋ ነኝ ትሰማኛለህ ኦኬ ነው ጌታ እስቲ የደረሰብህን ባንተ ላይ የደረሰውን በአካባቢው ህዝብ ላይ የደረሰውን በዜጋችን ላይ የደረሰውን በጠቅላላ ለወገኖች በአለም ዙሪያ ለሚገኙ ወገኖች በዚህ ሬዲዮ አማካኝነት አዋያቸው ቀጥል
እኔ ደረሰብኝ አደጋ አስከፊ ነው መንግስት ለልማት ብሎ በዛ ቦታ ላይ ጋዩ ጋዝ አዘጋጀው ቦታ ላይ ያው መንገድ ስራም ብለው ቆፈሩት የቆየ ቆሻሻ ነው እና አጋጣሚ በመንገድ ስራ በቱቡ እና በጋዩ ጋዝ ቢቢሲ ከተውበት ነበር ስታይሎች ካሁን በፊት እና ካሁን በፊት በጎርፍ ተጠብቶ ሰው ሰላማዊ ሰልፍ ወጥቶ መብቴ ፍጡን መብቴ አሮጊልን ብሎ ጠየቀ ከዛሬ ወጣመት በፊት ከዛ በኋላ ያሉት ነገሮች እንዳሉ ሆነው ቆዩ እና አሁን ደግሞ እየደረሰብን ያለው አደጋ ከዛ በኋላ ዳንዱር ነው ለልጆች እዛ ከዛ ሰፈር ለቁ ወደ ተንዳፋ ነው ማሚ ጋር ቦታ ኦሮሚያ ክልል ይደፋ ኖረ አሁን በቅርብ ጊዜ ጥር ሐምሌ 14 2008 መልሶ ወደ አዲስ አበባ ቆሻሻ መጣያ ቦታ የቀድሞ ቆሽ የሚባለው ቦታ ተመልሶ እንትን መጣ
ሰንዳፋ
ኦሮሚያ ክልል እነዛም ሰላማዊ ሰልፍ ሰንዳፋ ሰላማዊ ሰልፍ ወጣው ምናምን እዛም እንትናል ብለው ማለት ነው እና ከዛ በኋላ እንደ ማንኛውም ሆኖ መደፋት ጀመረ ቀን በቀን የአዲስ አበባ ቆሻሻ አጠቃላይ እየጨመረ ነው የለት ማለት እዛ በኋላ እየተጠቀጠቀ መጣ እዛ ጋር ደግሞ በዛ መሀል ደግሞ ባዮጋዝ እናወጣለን ምናምን ብሎ ይህ ቢቢሲ ነው ምናምን ከተው ነበር እና ያ ቢቢሲ ደግሞ እንደሚታወቀው ጊዜውን ጠብቆ የታመቀ አየር ነው እና ወቅቱን ጠብቆ ያፈነዳ ከእናቴ ከአያቴ ከእህቶቼ ከወንድሞቼ አንድምና አንድም የተረፈ ይሉ ሰባቱም በተኙበት ባሉበት ሞቱ እዛው አንድ ሰዓት ከሩብ ላይ ተኩል ላይ አንድ ሰዓት ከሩብ እስከ ተኩል ማለት ያለው ነገር እና በጣም አስከፊ እና አስከፊ የሆነ ነገር ነው መንግስትን ከአሁን በፊት ጠይቀነዋል አሁን ይህ ችግር ከደረሰ በኋላ ብዙ ሀገሮችን መንግስት ሊያደርግልን መልካም ነገር ነው እያደረገ ያለው ግን ከዛ በፊት ሰው ወይ አንሳን የተቀየሪ ቦታ ስለም በውሃ ጎርፍ ተመተናል ብሎ ጠይቋል አሁን መንግስት እያደረገ ያለው ደግሞ አሁን አፋጣኝ መልስ ለሶስት ቀኖች መልስ ይሰጣቸዋለን ብሏል ያድን ከጠቅላይ ሚኒስትር ምክትል ደመቀ መኮንን ዛሬ ማናገረውን ነበር አሁንም ሰብስበው ነበር እና የተለያዩ ነገሮችንም አማክረዋል ከህብረተሰቡ ጋር ተወያይተዋል ግን እንደ ዘላቂነት አሁንም ነገ ላለው ከነገ ወዲያ ላለው ህብረተሰብ ምንድን ነው የሚታሰበው ነው ምን እያደረገ ነው መንግስት ነው እያልን ያለን እኛም ማለት ነው እና ወደቂያ ያጡ ቤታቸው የፈረሰ ሰዎች ሳይሆን እየተረዱ ያሉት እዛ 84 ሰፈር ወጣት ማዕከል የሚባል ሴት እንደመጡ የማይታወቁ ምንም ያደረሰባቸው ጉዳት የሌለባቸው እነሱ ናቸው በተለያየ መንገድ ጥቅማጥቅም እያገኛሉ የተጎዳው ቤተሰብማ እንደዚህ በየቦታው አንድ በሚያቆሚ የጓደኛሉ ሀዘንን እየገለጸ ነው ያለ እና በጣም ይገርማል በጣም ያሳዝናል የኢትዮጵያን ህዝብ ግን መቼም ምን ብዬ እንደሚገልጽ አላት ሁሌም ወደዋለሁ አፈቅራቸዋለሁ በቃ ከኔ በላይ ሊያዘንልኝ ከኔ ብዙ ነገር አድርገውልኛል ብዙ ነገር ነግረውኛል ብዙ ነገር መክረውኛል በቃ ከሚገልጸው በላይ ነው እና ግን መግለጽ ከሚችለው በላይ አሁንም መንግስትም እያለ ያለው እንዳለ ሆኖ ሌላ አሁንም ዘላቂ መፍትሄ እንዲመጣልን ነው። እኛም ነገ ከነገ ወዲያ እኔም አሁን አባቴ ቤት ያለሁት አያቶቼን ያጣሁት እህቶቼን ያጣሁት እና እንዳለ እስካሁንም ድረስ በመቆፈር ላይ ናቸው ያሉት። ቦታው እስከመቼ ሊያልቅ አይችልም። ሊታገር ሊታገር ገና ወር ይቀራል። ከትናንትና ወዲያ አንድ ሪታ ነው የጠው ማንነቱ የማይታወቅ ምን ይሁን ሰው ይሁን ምን ይሁን አይታወቅ እና በጣም ያሳዝናል። በጣም ይገርማል።
አንተ የት ነበርክ? ኢህአደጋ ሲደርስ ሰባት ቤተሰቦችህ ውስጥ ሰባቱ ሲያልቁ የት ነበርክ? እንዳጋጣሚ ሆኖ
እኔ አጋጣሚ ስራ ላይ ነበርኩ ይሄር ነው እና አጋጣሚ ስራም ሲቼ አንድ ሰዓት ተኩል ምናምን የሌሊት ልገባ መኪና ቁሜ የሆነ አራት ነገር እየበላሁ ነው የተደወለልኝ እና በጣም ተነጋ። እንደዚህ እንደዚህ ቤተሰቦች አለቁ ደወሉ ልጆች ቤተሰቦች አለቁ ብለው ደወሉ። የሚያጠኝ ሰዎች እዛ ማለት ነው። እኔ ደግሞ ከነበርኩበት ወዲያ ዝርኩ እንግዲህ እንደደረስኩኝ የነበሩት ነገሮች ተፈታለ። በኋላ ይነዳል ያቪንት የነበረው እንዳለ 17 አባወራ ተርተውን የነበረ ቤት ሜዳውን ተኝቶበታል። ያ እንዳለ ተገልብጦ ማለት ታው እና ከዛ ሰዓት ስደርስ ራሴን አላቅነት እዛው ጋር እንደረግ ይንትን አደረኩ። ከዛ በኋላ ሰዎች አንስተውኝ ደግፈውኝ አረጋግተውኝ የማዳኒ ስራ ቀጠሉ። እስካቫተር አንድ ሁለት እስካቫተር መጣ። ከዛ በኋላ ያሉት ነገሮች አባሎች ግማሹ ይሰራል ግማሾች ያሰራም እያሉ ሁከት ተፈጠረ እና ችግርም ነበር። ግን ያው ሰው በአንድነት ሆኖ እንዲያወጡት አደረገ እና እኔ እንደረሰብኝ የማንም ላይ ይደርስ አልፈልግም። ነገም ከነገ ወዲያ መንግስት ሆነ እዚህ በቃ ባለው አቅም ተባብሮ ማድረግ ያለበትን ነገር የተሻለ ነገር ለውጥ እንዲመጣል እፈልጋለሁ እና ኢትዮጵያን ማመስገን እፈልጋለሁ።
ቤተሰቦችህን የሞቱትን ወግ ቤተሰቦችህን ለመቅበር ችለናል? ቀብሩ ላይ ተገኝተሃል? ቀብረሃቸዋል?
እኔ ቀብር ያለሁ ማለት በዛው ሰዓት ላይ የጥቅሱን ሰዎች የመውጣት በስካቫተር እንትን ብለናል ሞክር ነው። ግን ሚዳኑ ሚኒቱ አላወቅም። አንድ ሰዎች ዳር ላይ አስፈንጥሮ ያወጣቸው እንትን በር የያዛቸው ምናምናም ስናስቆፍር ከላይ ከላይ ያሉትን ማለት ነው በምናውቀው ሳይት በቤቱ ሳይት ማለት ነው እና የተወሰነ ሰዎች አይተናል። ግን ሚኒቱ አላወቅም። ግን የኔን ቤተሰቦች በአጠቃላይ በንጋታው እስከ ሌሊቱን ስናስገፍር ቆይተን ጠዋት ሲባል ላይ እናቴ አያቴን አገኘን። ከዛ ቀጥዬ ደግሞ አራት ሰዓት ከአስር ላይ አባቴን አያቴን አገኘን። ከዛ በኋላ እያልኩኝ ከዛ እየወደኩ እየተነሳሁ ብቻ እየወደኩ እየተነሳሁ ብዙ ነገሮችን አደረግኩኝ። ደር አስክሬኖችን አወጣሁ። ከዛ በኋላ ለእንደዚህ አይነት ሁኔታ ቀጠል። ከዛ የማውጣት ሂደቱ ቀጠለ። እስካቫተርም ሲጂሲ የሚባል ካምፓኒ የተወሰነ አመጣ። መንግስትም ጨመረ፣ መኪኖችም ተጨመሩ፣ ሊደሮችም ተጨመሩ። ሰውም ሆይ 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 እያለ ከዛም ከዚህ መሰባሰብ ጀመረ። በደንብ ተሰባሰቡ። በቃ መውጣት ያለባቸው ሰዎች እያወጡ 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 እሁድ ቀን እንደዛ ሆነ። ሰኞ ቀብር ነበረ፣ ማክሰኞ ቀብር ነበረ፣ ሮብ ላይም እንደዚህ ቀብር ነበረ። ቢያንስ እስከ መቶ ምናምን ሰዎች ንጹ ሬሳ ተቀብሯል እያስብ
ያልተገኘ አለ ወይስ በሙሉ ተገኝተዋል? የሞቱትም የጠፉ ሰዎች አሉ? እስካሁን
የለም። አልተገኘም። ሬሳ እንዳለ አልወጣም። አሁንም ዛሬም አልወጣም። የሚወጣ ያለ ቆሻሻ ብቻ ነው። ከትናንትና ወዲያ አርብ ዕለት አንድ ሬሳ ሰሚሆን ምኑን አይታወቅም። አንድ ሬሳ ብቻ ነው ይወጣ አርብ ዕለት። ከዛ በኋላ ማለት ነው ዛሬና እሁድና ቅዳሜ ምንም አይነት ሁኔታ የለም። ምንም ነገር የለም። የእንደዚህ አይነት ሁኔታ
ቁፋሮ እየተካሄደ ነው ወይስ ተቋርጧል?
እየተካሄደ ነው። ባለስልጣን ሲመጣ ይቋረጣል፣ መንገድ ይዘጋጋል፣ ምክንያቱ ይቆማሉ። ከዛ ሰውም ይታገዳል።
ለምን ለምን ባለስልጣኑ ምን እንዳይሆን ነው?
እኔ ምን አውቃለሁ?
በነገራችን ላይ ቅድም ስትናገር የሆነ እሳት ይታያል አልከኝ። የሆነ ፍንዳታ ነበር አልከኝ። ምንድነው የፈነዳው? ቆሻሻ ሲናድ ይፈነዳል እንዴ? እሳት ሲነሳል እንዴ? ምን ነበር? ውስጥ የተቀበረ ነገር ነበር?
አው በየቆት ቢሉ ቢቢሲ ትልቅ ቢቢሲ ቀብረው ነበር ሰዎች ውስጥ ለውስጥ ማን ቆፍረው ማለት ነው።
አሃ
በዛ ማጣሪ ያላችሁ እና ያ ነው ያ ባል ባዮጋዙ ማለት እንደንት ነው።
ኦኬ
በጣም ውስጥ ለውስጥ የሚጨነቅ ነገር አለ እና ማጣሪያ ነገር ነው ያ ሲጨናነቅ መሰለኝ
የፈነዳው።
አሁንም እየነበዘም ያለው አሁን የፈነዳው ማለት እንት ይሆናል አይደል? አንዳንዴ
ትክክል
ወራን ይሁን ነገር
ትክክል
ልክ እንደዛ አይነት ነገር ነው። ከዛ ፓው ብድግ ሲያረግ እንዳለ መጥ ቤት አለበሰ ያንስኩ ከቆሸ ወደ 10 ሜትር አረቃታል ቢተሰው ቢተሰው ያለበት እንደዛ።
ስለዚህ ሰው ሰራሽ አውቆም ሆነ ሳይውቅ ሰው ሰራሽ የሰው እጅ አለበት ማለት ነው።
አዎ እኔ እንግዲህ ያው ማለት ሰው ጠይቋል አንቺን ብሏል ካሁን በፊት ይሄ ነገር ለእኔ ልማትን ማንንም ይጠላ የለም ልማትን ይወዳልን ልማትን ሪኒ አርገት ነው ግን እድገት ሲኖር ደግሞ ህዝብ እየጠፋ ህዝብ እያለቀ አለ እና በዚህ በዚህ ነገር ላይ እኔ መንግስት ትንሽ ቅሬታ አለኝ በራሴ ማለት ነው።
በመጨረሻ ለአድማጮች የምታስተላልፈው ለኢትዮጵያኖች ወገኖች የምታስተላልፈው መልእክት አለህ?
አዎ እኔ አዲስ አበባ ህዝብ ሙሉ አዲስ አበባ መግለጽ ከምችለው እና ከምችለው በላይ በጣም በጣም አመሰግናለሁ። በጣም ወዳቸዋለሁ። ሁሉም ከነዛናቸው ሁሉም ከነዛ ቤቴ ሁሉም በቃ እኔ እንጃ በቃ ከሚገልጸው በላይ እኔ የኢትዮጵያ ህዝብ መድኃኔዓለም ኢየሱስ ክርስቶስ ይባርከው በቃ ዘላለም አይለየ ፍቅራችን አይለየን ሁሉም እንደዚህ አንድ እንደሆነን በቃ አንድነታችንን እያሳየን ነው። በጣም አመሰግናለሁ። በጣም ኢትዮጵያ ህዝብ ወደዋለሁ አከብረዋለሁ። ሁሉም ለዘላለም ትኑር ኢትዮጵያችን። ብዙ ነገሮች አሉ ትክክል ነበር ይባላል ግን እኔ ትክክል የሚባል ነገር የለም። ምን ዘንድ አዲስ አበባ ህዝብ ላይ የኢትዮጵያ ህዝብ ላይ በጣም አይቻቸዋል አድንቀለን ወዳቸዋል አከብራቸዋል ሁሉም ኢትዮጵያን መድኃኔዓለም እንዲስ ብሎ ለዘላለም ይባርካት ዘላለም አመሰግናለሁ።
አንተም ሰባት ቤተሰብ ሞቶብህ የኢትዮጵያን ህዝብ ወዳለው ኢትዮጵያ ለዘላለም ትኑር ትላለ። የቀረህ ቤተሰብ ማን ነው? ሰባቱ ሞተው ማን ቀርቷል? አሁን
እኔ የቀረኝ ማለት አሁን እኔ ያልኩ ያለው እናቴ አያቴ ናት የሞተችው። እንደዛ እኔን ያሳደገችኝ አያቴ ናት። አባቴ ጋር አደግኩኝ። አባቴ የአባቴ አባት አያቴ ነው እና ከነሱ ጋር አራት ከክፍለ ሀገር የመጡ ልጆች ነበሩ በአያቴ በኩል ማለት ነው። እነሱን ያጣሁት እና እህቶች አብሬ የሚበላው አብሬ የሚጠጣው አባቴን እያስተማራቸው የረዳቸው ሁሉም ነገር ወደ አስራ ምናምን አመት ከእነሱ ጋር ነበሩ እና ብዙ ነገሮችን አጠናል። ብዙ ንብረቶች ወድሞብናል። በቃ እኔ ማለት ከሚችለው በላይ ነው እና እኔ እያልኩ ያለሁት በቃ በቃ እናት እናት ናት አይደል እንዴ? ፈጣሪ ተፈጠረኝ አይደል? በቃ ያሳደገችኝ እሷ እናቴ ናት። ከእሷ ውጪ ማንም የለኝም። በቃ እናቴ ልትኖር ትችላለች ካለች ግን እኔ ከምንም በላይ እናቴ ናት። እሷ ናት ሁሉ ነገር አደረገችልኝ፣ ያስተማረች፣ እዚህ ቤት ያደረሰች እንዳለ እሷ ናት ያደረሰች፣ ቁም ነገር ያበቃች፣ ዛሬ ቤት ልገባ በቃ ሁሉ ነገር ይናል። በቃ ለዚህ ነው
እንግዲህ
አሁን ማንም የለም ከነሱ ውስጥ ማንም የተረፈ የለም። ግን የአባቴ ወንድሞች አጋጣሚ ነበሩ አልገድም እነሱ ሹፌሮች ናቸው እጪ ቆይተው ነው ሲመጡ እንደኔ ተደውሎላቸው አንድ ላይ ነው የገባነው።
እንግዲህ ፈጣሪ ብርታቱን ይስጥህ። ህይወታቸው ያለፈውንም ወገኖቻችንን ፈጣሪ ከጎኑ ያኑራቸው። አንተም ብርታቱን ይስጥህ እንላለን። ወደፊት እንደውልልሃለን ሁኔታህን ለማየት። መልካም ቀን ይሁንልህ። እናመሰግናለን።
Thank you.
እንግዲህ አድማጮቻችን ኢትዮጵያ ውስጥ የደረሰውን በግለሰብ ደረጃ እንኳን ምን አይነት አሰቃቂ እንደሆነ አንድ ዜጋ ይሄን ያህል በተሰቡ ሲያልቅ ምን ማድረግ እንደሚቻል በእውነት ለመናገር ይከብዳል። ለማንኛውም እነዚህ ዜጋዎች ረሃቡን ጥማቱን ችግሩን ሁሉን ችለው መጠለያ ቆሻሻ ስር ሰርተው ሲኖሩ ይሄም አልበቃ ብሎ ቆሻሻው ይዟቸው ሄደ። የሚያሳዝነው ግን ተንኮል እንዳለበት ነው። ይሄው እንግዲህ ግለሰቡ በቦታው ሁኔታውን የሚያቀው ምን ያህል ለፍተው እንደነበር ለመንግስት ለማሳወቅ መንግስትም ችላ እንዳለ እንደውም አልፎ ተርፎ በምንድን ነው እሱ ልማት ስም
የባዮጋዝ ለማውጣት በሚል
ስም
በተቀበረ
ለነገሩ እኔ ግራ ገብቶኝ ነበር። እንዴት አርጎ ነው ቆሻሻ ይሄን ያህል አደጋ የሚያደርሰው ነበር? ኦፍ ኮርስ እንደዛ የተቆለለ ነገር ከስሩ እንደ ሜታን ነገር ካለ ጋዝ ካለ ከከተቱበት ዴፊኒትሊ ያደጋ ይደርሳል። ይሄን ደግሞ ግድ የሌለው መንግስት የሚፈልገውን ነገር ለማድረግ ህዝብ ቢያልቅ ስሜት የማይሰጠው የራሱን ዜጋ ይፈጫል አላማውን ግቡ ለማድረግ። ምንድነው የሰማሁት ይሄን ኮንዶሚኒየም ነው እና የምትሉት ለማን ነበር የሰማሁት? ለማን ተሰራ ነበር?
አይ መሰረታዊ አላማ የነበረው ደሃዎችን ወደዛ በማስፈር የከተማዋን ውበት መጠበቅ።
አሁን እንግዲህ የሚደረገው ግን ሌላ ነው።
መፍቴ ያጡ ደሃዎች አቅም የሌላቸው ደሃዎች በመርዳት ወደዛ ማስፈር ነበር። ግን አሁን አላማውን ስቶ ካየው አንድ ያው ካናሳ ብሄር የተውጣጣው
የትግራይ ተወላጅ ምን በግልጽ መናገር መቻላል? አይ የትግራይ ተወላጅ 5-6
ኮንዶሚኒየም
ይዞ ይሄን ምረጥ ይላል ለመሸጥ።
አዎ በአንዱም ሳይኖር ሌላ ቪላ ገንብቶ አምስቱንም የሸቀጠ የተለያዩ ንግድ ተቋማቶችን ያቋቋመ ያለበት ሂደት ነው ያለውና እጅግ በጣም አሳዛኝ ነው። ያ ብቻ አይደለም በዋናነት እዚህ ጋር ማየት የምንችለው አመድ ይሄ ተራራ መሬት ቆንጥጦ ያዘ ተራራ አይደለም፣ ተፈጥሯዊ አይደለም። ሲጀመር ሲመሰረት ጀምሮ ከስር እየተነሳ ነው ተራራ የሚፈጠረው በመሬት ነውጥ ወይም ቮልካኒክ ኢራፕሽን ነው። ተፈጥሯዊ ሂደቱን ከተጠበቀ ነውና ይሄ አደጋ ሊከሰት እንደሚችል አይደለም የተለያዩ አቅም የጥናት ምርምር ማረግ የሚችሉ አቅም ያላቸው ሰዎች ቀርቶ ተራውን እንኳን ያን መገንዘብ ይችላሉ። ከዚህ ቀደምም እንደውም በተለያዩ ሚዲያዎች ላይ እንደሰማሁት የዛሬ 15 አመት ልዩ ጥናት ተካሂዶ የመጣው መረጃ እጅግ በጣም አስደንጋጭ ነው። ተራራው ሊፈጠረው ከሚችል አደጋ በተጨማሪ በአለማችን ታይቶ የማይታወቁ ቫይረሶች መፈልፈያ ሊሆን እንደሚችል ከዛም ወጥቶ የሀገር ደህንነትም አደጋ ውስጥ ሊከተን እንደሚችል ሁሉ ተቋሚውን መረጃዎች ወጥቶ ነበር። ግን ያንን አይቶ መንግስት መፍትሄ ከመስጠት ይልቅ እዛው አካባቢ በሁለት ኪሎ ሜትር ርቀት ላይ ኦልሞስት ወደ በብዙ ሺህ የሚቆጠሩ ሰዎችን ለማስፈር ኮንዶሚኒየም ለመገንባት ሲሯሯጥ ነው የታየውና ይሄ መንግስት ለዜጎች ያለው ግዴለሽነት ቅጥ ያጣ የስርዓት አልበኝነትና ይሄ መልካም ፍትህን ያጣ አስተዳደር ምን ያክል በተለይ በከተማውም ሆነ በአገራችን ምን ያክል እንደሰፋ ማየት የምትችልበት ነው። ብዙ ኢሹዎችን አንስተን በተለይ ስለዛ አካባቢ ማለት እንችላለን። እኔ በግሌ የምለው ይሄ አደጋ የደረሰው ከመንግስት ግዴለሽነት ነው እንጂ ተፈጥሮም ወይም ሌላ ጉዳይ ያመጣው ችግርም አልነበረም።
እኔ የምለው መሰለ ያ እንዳለ ሆኖ እነዚህ ተጠቃሚዎቹን the so called የወርቅ ዜጎቹ እነሱ ራሳቸው አረ ይበቃናል በመጠኑ እናርገው እንኳን አለማለታቸው አልጠግባይ ሲተፋ ያድራል ነው። ሲተፉም መኖርም ይፈልጋሉ። አንድ ቀን እኮ ይሄን ሁሉ የሚያስተፋቸው ይመጣል። ከዛ ቀደም ብለው አረ ባካችሁ በመጠኑ እናርገው እነዚህም እንደኛው ስጋና ከስጋና ከደም የተሰሩ ሰዎች ናቸው። ትግርኛ ተናጋሪም ባይሆኑ የኛው ዜጎች ናቸው፣ ኢትዮጵያውያኖች ናቸው። ለነሱም ጥቂት እናስብ እንኳን ማለት እንዴት አቃታቸው? መንግስት አይኑ መንግስት የሚባለው ወሬ የወሮ በላቡን አይኑ ቢታሰር ወይንም ቢጫፈን እነዚህ ዜጎቹ እንዴት አይታያቸው? እንዴ ይሄ ነገር መጨረሻው የት ነው ብሎ እንዴት አይጠይቁም? ለኔ ይሄ ነው የማይገባኝ። ሰው ሰውነቱን እንዴት ይረሳል? ወደ አውሬነት አውሬ እንኳን እኮ ለሚመስለው አውሬ ውሻ ለውሻ ይተባበራል ጅብ ሲመጣበት። እንዴት ሰው ለሰው እንደዚህ ይጨክናል? ለኔ በፍጹም ሊገባኝ አልቻለም። ወይንም እኔ በሌላ ዓለም ላይ ነው የምኖረው ማለት ነው።
እንደዚህ ከሆነ ነው በአጠቃላይ ማየት የምትችለው ልጅ ቀማኝ አባት ዳኛ የሆነባት ሀገር ነች። ፈራጁም ሰራቂውም ከሳሹም ፍርድ ተቀባዩም ፍርድ አውራጁም እነሱ ናቸውና ይህ ህዝብ አንድ ሆኖ ተባብሮ በቃ ሌለው ይገባል። በተለያዩ ሀገራቶችም ሰዎች ተሰባስበው የራሳቸውን ኮሚኒቲ ይፈጥራሉ። የአይነት ሂደት አለ። እዚህም እስከ ሰሞኑ ያየነው
መሰባሰብ
ኢትዮጵያዊነትን መሰረት አድርጎ የቅድሚያ ሰጥቶ መሰባሰብ።
አሁን ይሄ ልጁ ጋር ኢንተርቪው ሳደርግ ስቲል እንትን ያለኝ ስትራይክ ያደረገኝ ሰባት ቤተሰቡ አልቆበት ኢትዮጵያ ለዘላለም ትኑርልኝ ይላል። ለግሉ ጥቅም አይደለም፣ ኢትዮጵያዊነቱን የጋራ የሆነውን ቤቱን ነው የሚያስበው። ይሄንን አናስበምኛ አራት እግሯን ትብላ ምንላለን? የኔ ቤት ብቻ ይሙቅ ሌላው ግዴለኝ ጎረቤቴ ይቃጠል ምንላለን? እኔ ምን አይነት ፈጣሪ ይሄንን ካላጠፋልን። እነዚህ ሰዎች ያስተማሩት ያንን ህዝብ እንትን ያሉት ነገር ቢኖር ሰው ሰውን እንዲፈራ እንዲጠላ ማድረጋቸው ነው። ለማንኛውም አድማጮቻችን ፕሮግራማችን እስከ 16 ተኩል ይቀጥላል። አብራችሁ ከኛ ጋር እንድትሆኑ አሁንም እንጋብዛችኋለን።
አዎ በእንታይነት ከዚህ ሰሞኑን ያው በስቶክሆልም ስዊድን የኢትዮጵያ ኮሚኒቲ የተለያዩ ስራዎችን ሲሰራ ቆይቶ ያው ቤት ሎካል ማግኔቱ ተነግሯል። በዚህና ወጃችንም ያየነው ነገር ነውና ይሄ መሰባሰባችን መፍትሄ የሚያመጣበት እድል ሆኗልና ስለ ሂደቱም ስለ አንዳንድ ነገሮችም ለማውራት ወይም ለማወቅ እንድንችል የጉዳዩ ባለቤት የሆኑ ሰዎችን
እናናግራለን። ከዛ ቀደም ብሎ ግን እስቲ ደግሞ አንድ አድማጫችን ባየር ላይ እምለው ነገር አለኝ ይላሉ። በእውነት ለመናገር ይሄ ሬዲዮ ከሁሉ በላይ የሚፈልገው ፊድባክ ነው። ሚዲያ ህዝቡ አዳምጦ የሚስማማውንም የሚቃወመውንም ሲናገር ነው ሬዲዮኑ መኖሩንም የምናውቀውና እንዲህ አይነቱን እናበረታታለን። እና እስቲ እኚህ አድማጫችን የሚሉትን እንስማቸው። ወደ እሳቸው እንሂድ። ሃሎ ጤና ይስጥልኝ።
እንዴት ዋልካሜ?
ሰላም ሰላም። እንደምነሽ እመቤት?
እግዚአብሔር ይመስገን። እንደምን አላችሁ?
ተሰማሽ የዚህ የዚህ የቆሸ እኔ ራሱ ስሙን እኮ ልክ እንደ እንትን ነገር አድርገነዋል። እኛ አንዱ ትልቁ ጥፋታችን መጥፎውንም ነገር ሁሉ ከልምድ የተነሳ በቃ እንደ ፖዚቲቭ እና ቆሸ ሰፈር። ምን ተሰማሽ?
አዎ እንደ ማንኛውም ኢትዮጵያዊ ብቻ ስለሆንኩ ሳይሆን የትኛውም ሰው ሊሰማው እንደ ሰው ሊሰማው የሚችለው ነገር በውስጥ ይሰማል አይደለም። በተለያዩ የዓለም ችግሮችን ስታይ የምታለቅሰውን የምታዝነውን ያክል እንኳን የራስ ወገን ሲነካ ቀርቶ በዛ ከዛም ያለፈ ስሜት ፈጥሮብኛል። ነገር ግን ይሄ ነገር ለኔ አዲስ አይደለም፣ ለሁላችን ለምድ ነው እኮ። መቼ ነው የተጀመረው? ተመሳሳይ ነገር ታዝናለህ በነገሮች ግን 25 አመት ሙሉ በተመሳሳይ ችግር ውስጥ ያለን ሰዎች እኮ ነን። 25 አመት ሙሉ አዲስ እኮ አይደለም ዛሬ 100 ምናምን ሰው መሞት ኢትዮጵያ ውስጥ። በዚህ አመት እንኳን አንድ አመት መስከረም ከጠባ ጀምሮ ስንት ሰው ነው የቀበርነው? ለስንት ሰው ነው ያለቀስነው? እስከ መቼ ነው በዚህ ሁኔታ ሰው የምንቀጥለው?
ምን እናድርግ?
ሁልጊዜ የምናገረው ነገር መሆን አለበት ብዬ የማምነው የስርዓት ለውጥ ነው። አንድ ሰው አንተ ለምሳሌ ስዊድን ሀገር ኖረህ ምርጫ ስታደርግ መንግስት ብለህ ስትመርጥ የምትመርጠው ምን እንዲያደርግልህ ነው? ያንን መንግስት እንዲያስተዳድርህ፣ ጤናህን እንዲጠብቅልህ፣ በሰላም ወጥተህ እንድትገባ ያንን ስራ እንዲሰራልህ ነው ማንዴቱን የምትሰጠው ለዛ አካል። 99 ወይንም 100% ተመርጫለሁ ብሎ ፓርላማ ቁጭ ያለ የኢትዮጵያ መንግስት ግን ምንድን ነው እያደረገ ያለው? ይሄ ሰው ሰራሽ ፍንዳታ ተከሰተ ተወው፣ እሱን ተወው። እሱ ባይኖርስ የሰው እጅ ባይኖርበትስ የመንግስት ስራ ምንድን ነው? ያን ያክል ቆሻሻ መሀል ከተማ ውስጥ ከቤተ መንግስት 6 ኪሎ ሜትር የማይርቁ ሁኔታ ላይ ተቀምጦ ኮንዶሚኒየም መስራት ሌላውን ትተህ ምንድን ነው የሚሰራው መንግስት? ምንድን ነው ስራው? የአካባቢውን ጤና የሰዎቹን ደህንነት የሚኖሩበትን ሁኔታ መጠበቅ እኮ ነው ሲጀመር ስራው። እንኳን የሱ ፍላጎት አዎ እኔ የተለያዩ በኋላ ላይ ማነሳቸውም ነገሮች አሉኝ የተሰሙኝ። ዛሬ ኢትዮጵያ ምንድን ናት? ማንም ሱዳን ኢትዮጵያን ሱዳን
ደቡብ
ሱዳን የዘቁ ያው አንድ ናቸው
አንድ ናቸው አንድ ነች ደቡብ ሱዳን አሁን የተመሰረተች መንግስት ነች
መንግስት እንኳን በስርዓቱ ያላቋቋመች ሀገር ማለት ነው
ትክክል
እንደ ፍየል ገብተው የሰው ልጅ አንስተው የሚወስዱበት ሀገር ኢትዮጵያ የኃይለ ሥላሴ ዘመን ማንሳት እንችላለን የታፈረች የተከበረች ምን ማለት ነው አንድ የተከበረች ሲባል ትደፈር የማይገባት ማለት ነው ማንንም የማይደፍራት የታፈረች ማለት ኢትዮጵያ የኢትዮጵያ ፊት ሌሎች ሀገራት የሚያረጉት ነገር እንኳን ለማድረግ ኢትዮጵያ ታየናለች ተብሎ የምትታፈር እንኳን እሷ የምትነካ ያድርግት ሲደረግ ኢትዮጵያን እናፍራለን ብለው ሌሎች ሀገሮች የሚያፍሩባት ማለት ነው የምትታፈር ማለት በሱ አይደለም የሚያፍሩት ዛሬ ምንድነው እንዴት ሆኖ ነው ሰው እንደ ሰው ብድግ ብሎ ደቡብ ሱዳን መጣ ሰው ብድግ አርጋ ይዛ የምትሄድበት ሀገር የሆነው ምንድነው የሚሰራው መንግስት
ያ
ሌላው በጣም የገረመኛው ምንድነው ፌስቡክ ላይ የማየው ነገር 40 ሚሊዮን ብር አላሙዲ ስለታይ ለምን 100 ብር ሰጥተህ ለምን እኔ 40 ብላ ልሰጥም ለሰው ምንድነው አዲሱ ነገር ትልቁ ከነሱ ጋር ታማር ቤት ታሚያደርግ ትልቁ ነገር አብሮ የሚያረክሰው አይደለም እንዴ አላሙዲ 40 ሚሊዮን ብር ምንድነው ለሱ አንድ ምሳሌ ልንገር ከዚህ በፊት የተከሰተ የዛሬ 8 አመት ጅማ አካባቢ ተመሰሰየ ተፈጥሮ አደጋ ደርሶ የውሃ መጥለቅለቅ ተብሎ ከዚህ ቁጥር የሚበልጥ ሰው በወቅቱ መሞቱን አስታውሳለሁ በጣም ብዙ ሰው ልክ እንደዚሁ ግዚኦ የተባለበትና የተለቀሰበት ጊዜ እና በተመሳሳይ ሁኔታ እንዴት ይሄ ሲደርስ በተፋሰስ ችግር ምክንያት ይሄ ሁሉ ሰው ይሞታል ተብሎ ተባለ ከዛ የውጭ ሀገራት መንግስታት የርዳታ ተቋማት ኢትዮጵያ ውስጥ ያሉ ባለሀብቶች ቁጥር ስፍር የሌለው ገንዘብ እርዳታ ሰጡ በስድስት ወሩ ኢማጂን በስድስት ወሩ ያንን ጉዳይ የሚያስተባብረው ሰውዬ ሲጠየቅ ምንድነው ገንዘቡ የደረሰ ሲባል ገና ያሰብንበት ነው ምን እንደምናረገው ብሎ የመለሰበት አገር ነው ኢትዮጵያ
እመቤት ብዙ የሚያዋዩን አሉ ልጁንም ሰምተሽው እንደሆነ አሁን ጥቅም የሚያገኙት የርዳታውን የሚያገኙት ምንም ችግሩ ያልደረሰባቸው ሌላ ቦታ ያሉ ልጆች ናቸው ሲል ነበር ይሄ ችግር የደረሰባቸው ምንም ያገኙት የለም ይል ነበር እስቲ ደግሞ አሁን ከኦባንግ ጋር ውይይት እናረጋለን ከዛ ቀደም ብሎ ደግሞ ስለ የኢትዮጵያ ኮሚኒቲ አጭር ውይይት አለን እመቤት በሚቀጥሉ ሳምንታት ሰፋ ያለ ውይይት ብናደርግ አንቺ ጋርም ደስ ይለናል እጅግ በጣም እናመሰግናለን እጅግ በጣም እንደተሰማሽ በድምጽሽ አንደርስታንድ ለማድረግ ይችላል ግን የሁሉም ኢትዮጵያዊ ነውና ችግሩ በጋራችን ነው በሚንወጣው እንዳልሽው ከስር መንቅለን ፈንቅለን የችግሩን መንስኤ መጣል አለብን ተስማማለሽ
ተስማማለሁ አመሰግናለሁ
እኛ እናመሰግናለን እመቤት
ጤና ይስጥልኝ አድማጮቻችን ቀድም ብለን እንደተነገርነው በዜና ዘገባም ላይ በዜና ወጃም ላይ በተወሰነ መልኩ እንደተናገርነው በስዊድን ስቶክሆልም አካባቢ የሚኖሩ ኢትዮጵያን ኮሚኒቲ ላለፉት 2 አመታት ድጋሚ እንደገና ተቀናጅቶ ጠንካራ ስራዎችን በመስራት ዛሬ ላይ ማህበረሰባችንን ሰባስብልን የሚችል ሎካል አግኝቷልና እሱን በተመለከተ አጠቃላይ የኮሚኒቲውንም ስራ በተመለከተ እዚህ ስቱዲዮአችን አንድ እንግዳ ጋብዘን ነበርና ወደሳቸው እንወስዳቸዋለን ጤና ይስጥልኝ
ተናስተልኝ ማለት
ጤና ይስጥልኝ እስቲ አጠቃላይ ሂደቱን ዘርዘር አርገው ቢነግሩን ማንነቱንም በዛው ቢገልጹልን
አና አብራባላለሁ አብራዳሙ ባላለሁ ለምናላ ለኢትዮጵያ ድምጽ ሬዲዮ ብዙም አዲስ አይደለሁም ግን ለዶላር ሰሙ አድማጮች አብራዳሙ ባላለሁ በስዊድን ያለው የኢትዮጵያ ኮሚኒቲ ሊቀመንበር ነኝና ከዚህ እንነሳ አጭር ሰዓትም ነው የምወስደው ኮሚኒቲው ምናልባት በዚሁ ከተልካልከኝ ቀደም ሲል ማንተም እንደገለጽከው ላለፉት 2 አመታት በአዲስ መልክ ተቋቁሞ በተለይ በተለይ እንደዋና አንድ ቁጥር ስራ ብለን ይዘነው የነበረው ቦታ ማግኔት ነው። ያንንም ቦታ ለማግኔት ቀላል አልነበረም። ረጅም ጊዜ ፍሳሽ ተብናል። መጨረሻ ላይ አሁን አንድ ምን ገናኝበት እንደ ማዕከል ሆኖ ሊያሰባስበን የሚችል ቦታ አግኝተናል እና በዚህ አጋጣሚ ለዚህ በጎ ምኞትና ፍቃድ ላላችሁ ኢትዮጵያውያን እንኳን ደስ አለን ላለሁ። በዚህም አጋጣሚ ደግሞ የኮሚኒቲ አመራሮችንም ላደረጉት ድካም ልፋት በትግስት በጣም ለአስጨራሽ ነበር። ለዛም በእንደው በዚህ አጋጣሚ ላመሰግነው ወዳለሁ።
በጣም ጥሩ። ምናልባትም ይሄንን ተከትሎ ኮሚኒቲው ሊሰጠው የሚችለው ፋይዳ በተወሰነ መልኩ ቢገልጽልን።
እንደው በዚህ አጋጣሚ መግለጽ የምፈልገው እንደው በግልጽ ቋንቋ ይሄ ኮሚኒቲ ከማንኛውም የፖለቲካ ድርጅት ነፃ መሆኑን የሚሰጠው አገልግሎት በአብዛኛው በዋናነት ማህበራዊ አገልግሎት መሆኑን በዚህም እምነት አባቶች አረጋውያን አባቶች እናቶች እንደው በጸሎታቸው እንዲያግዙን በሽምግልናቸው እንዲያግዙን በመክራቸው እንዲያግዙን እንጠይቃለን። ከዚህ ተነስተን የተለያዩ ተግባራት ልንሰራ እናስባለን። በዚህም ውስጥ ብዙ የተማሩ ምሁራን ኢትዮጵያውያን በዚህ በስቶኮልም ሆነ በአጠቃላይ በስዊድን በየትኛውም ቦታ ላይ የሚኖሩ ኢትዮጵያውያን የተማሩትን ትምህርት በተለያየ ሙያ በዚህ በስዊድን የሚኖሩ ኢትዮጵያውያን ሊያገኙት የሚገባቸውን መብት ጥቅም ሊያስከብሩ የሚችሉበትን መንገድ በመመካከር በመወያየት ይሄን የኮሚኒቲ ሴንተር ጠንካራ የኢትዮጵያ ተቋም እንድናደርገው በዚህ አጋጣሚ አደራልል እና መልእክትም ላስተላልፍ ወዳለሁ። በዚህ በስዊድን ብዙ ሊሰሩ የሚገባቸው ነገሮች አሉ። ስዊድን ውስጥ እየኖሩ በስዊድን ህግና በስዊድን ደንብ መሰረት መብታቸውን ባለማወቃቸው መብታችን ሳይከበር የምናጣቸው ብዙ መብቶች አሉ። እነዛን መብቶች የምናጣበት መንገድ ማብቃት አለበት። ስዊድን በጣም ትልቅ ሀገር ነው። በጣም ጥሩ ሀገር ነው። ብዙ ከሌላ ሀገር የመጣ ማህበረሰብ ሊጠቀምባቸው የሚገባ ብዙ ማህበራዊ አገልግሎት ጥቅሞች አሉ። በትምህርት ብትወስደው፣ በስልጠና ብትወስደው፣ በሰባዊ መብት አከባበር ብትወስደው፣ ስለ ማህበራችንም በሀገራችንም ስላለው ማጠቃላይ ችግርም ለመወያየት ከፍተኛ የሆነ ምቹ ሁኔታ አለ። ያን ምቹ ሁኔታ ለመጠቀም ኢትዮጵያዊው በፖለቲካ አመለካከት ሳይሆን በጋራ በስደትን የሚያስተሳስረን ነገር አለ። ወደንም ጠላንም እኛ ኢትዮጵያውያን በፖለቲካ አመለካከታችን ልዩነት አለን፣ ምንም ጥያቄ የለው። በኢትዮጵያዊነታችን ግን ልዩነት የለንም። ቢያንስ አንድ ነገር የጋራ ያረጋናል፣ እሱም ስደተኛ መሆናችን ነው። ሁላችንም አገር ቤት የሚመላለሰውም የማይገባውም የሚገባውም ኢንቫንድራሬ ነው የሚባለው፣ በዚህ ሀገር ቋንቋ ስደተኛ ነው የሚባለው። ቢያንስ ያ ነገር አንድ ያደርገናል እና ያ የስደተኝነት መብታችን ተጠብቆ አንድ ተቋም ትርጉም ያለው ኢትዮጵያውያንን ሁሉ የሚወክል የአንድ ቡድን ወይም የሁለት ቡድን ብቻ ሳይሆን የሁሉም ኢትዮጵያዊ ቦታ የሆነ ሲከፋንም ተገናኝተን የምንወያይበት ደስ ሲለንም ተገናኝተን ደስታችንን የምንገልጽበት ልጆቻችን ልደት የሚያከብሩበት ክርስትና የሚያከብሩበት እንደውም የሚጋቡም ካሉ የሚጋቡበትን ቦታ እንዲሆን እንፈልጋለን እኛ። ይሄ እና በዚህ ላይ የሁሉም ኢትዮጵያዊ ግንዛቤ ከዚህ አንጻር እንዲሆን እንጂ የፖለቲካ ጉዳይ የምንወያይበት ፖለቲካ የምንሰራበት ሁላችንም ከፖለቲካ ውጭ አይደለንም፣ ግን በግለሰብ ነው ያ። ይሄ ግን ኮሚኒቲው ወይም ሴንተሩ ማንኛውንም ኢትዮጵያዊ በእኩልነት ያያል። እንዲያውም እኛ አመራሩም ሆነ አጠቃላይ ኢትዮጵያውያን በዲስክሪሚኔሽን አንወድም። ሰውም አድሎ አንዱን አግልለህ ሌላውን ማቅረብ በፍጹም በፍጹም ልናስተካክለው የሚገባ ጉዳይ ነው የምንለው። በተለይ ደግሞ አዳዲስ ለሚመጡ ኢትዮጵያውያን የተለያዩ ምክሮችን ወደፊት የህግ ምክሮች የስነልቦና ምክሮች አገልግሎቶች እንሰጣለን። አዲስ የመጡ ኢትዮጵያውያን እንሰማለን፣ እናውቃለን። ከመረጃ ጥረት በጣም ብዙ ችግር እንደሚደርሱ የማይሆኑ የተሳሳቱ ግለሰቦች ላይም እየወደቁ በአካልም ሆነ በስነልቦና ብዙ ችግር የሚደርስባቸው ሰዎች እንዳሉ በተለያየ መንገድ እንሰማለን። ይሄ ተቋም አንዱና ትልቁ ዋናው ስራው እነዚህን አዳዲስ የመጡ ኢትዮጵያውያኖችን ስለ ስዊድን አጠቃላይ እዚህ አካባቢ ስላላቸው መብትና ግዴታ ለይተው እንዲያውቁ ማስተማር አንዱ ተግባራችን አንዱ ስራችን ነው የሚሆነው። ስለዚህ ከዚህ በመነሳት አፕሪል 1 ወይም ሚያዚያ 1 በፈረንጆች አቆጣጠር ሎካላችንን እንረከባለን። የዛለት ሁሉም ኢትዮጵያዊ ከሌ ከሌ ሳይል በመክፈቻው ባል ተገኝቶ ሻይ ቡና ማለት እንችላለን። አፕሪል 1 ከ13 ሰዓት ጀምሮ እንገናኝ እዛ። ከዛ በኋላ ቀጣይ ፕሮግራሞች በሰፊው እንነጋገራለን በሰፊው እናያለን። እና በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮንም ላመሰግነው እንዳለሁ እንደሁል ጊዜው የብዙ ኢትዮጵያውያን ልሳናችሁ ለዚህ ኮሚኒቲም በዋናነት ልሳን ሆናችሁ ተከትላላችሁ ትብብራችሁ ሁሌም አይለየንም ብለን ተስፋ እናደርጋለን። እና እንዴ ለዛሬ ልልም ይችላል መልእክት ይሄ ነው በስራ አስፈጻሚው አማካኝነት ነው የነምለው ያመራሩ መልእክት ነው አጠቃላይ።
አቶ አበራ አዳሙ የኢትዮጵያ ኮሚኒቲ በስዊድን ስቶክሆልም ሊቀመንበር ስለሰጡን አጠር ያለች ዘገባ እጅግ በጣም ነው እናመሰግነው። ይህ ኮሚኒቲ ማንኛውንም ኢትዮጵያ ዘር ሃይማኖት ጾታ ዋናው ገደቡ ኢትዮጵያዊነት ነው ብሎ አምኖ በዛም እንደሚንቀሳቀስ ተስፋ እናረጋለን። በሂደትም ዘርፈ ብዙ ኢትዮጵያውያን መሰረት ያደረገ ችግሮችንም ለመፍታት ቀዳሚ ስፍራውን ይዛል ብለን ተስፋ እናረጋለን። ለሰጡን አጠር ያለች መጠየቅና መልስ እጅግ በጣም ነው እናመሰግነው። መልካም ውጤት እንድትታጀቡ ለሁላችንም ይመኛል።
አመሰግናለሁ። እኔም አመሰግናለሁ። ኢትዮጵያውያንንም የኢትዮጵያ ወዳጆችንም ይጨምራል ጥቁሩንም ነጩንም።
በጣም ጥሩ
አመሰግናለሁ። እሺ ኦኬ ለሁላችን
አድማጮቻችን አቶ ኦባንግ ሜቶን እየጠበቅን ነበር ስቲል እንግዲህ እንደገቡ ለማስገባት እንሞክራለን ግን ስልካቸው አይመለስም እንሞክራለን ለነገሩ ተቃጥረን ነበር ትናንትና ተነጋግረን የስልኩ እንግዲህ አይመለስም እንደገቡ ጥቂት ሰዓትም ብትሆን ከሳቸው ጋር ውይይት እናደርጋለን በመሐከሉ ነገሮች በሙሉ ምናነሳቸው ምንሰማቸው ምንናገራቸው በሙሉ የሚያሳዝኑ ቢሆንም አሁን ደግሞ አንድ ትንሽ አስደሳች ዜና ሰምተናልና እስቲ ለአድማጮቻችን አብረን እንካፈለው ለሊሳ ፈይሳ ኒውዮርክ በተደረገው ማራቶን የግማሽ ማራቶን አሸናፊ ሆኗል ይሄ አትሊስት ደስ የሚል ዜና ነው ኢትዮጵያዊ ወድቆ አይወድቅም ኢትዮጵያዊነት ወድቆ አይወድቅም እና ሁንም ያው ማራቶኑን ሲገባ አሸናፊነቱን ይዞ ሲገባ እጁን ክሮስ ሰርቶ ነው የገባው ጋዜጠኞቹም ይጮሁ ነበር ያው የኢትዮጵያን መንግስት የሚቃወሙበት መሆኑን እያሳየ ነው አሸነፈ ምናምን ይላሉና ይሄ አንድ ደስ የሚል ዜና ነው ለዓላማው ለአቋሙ ለሚያምንበት የቆመ ጀግና ኢትዮጵያዊ ነው ጀግና በነገራችን ላይ ምን እንደሆነ ታውቃለህ ጀግና ይፈራል ልዩነቱ የጀግናና የፈሪ ልዩነቱ ምንድነው? ፈሪ ፍርሃቱ ይቆጣጠራል። ጀግና ግን ፍርሃቱን ይቆጣጠራል። እንደ ጀግና ሩህሩህ የለም። ጀግና ሩህሩህ ነው። ጀግና በራሱ ይተማመናል። ጀግና ለዓላማው ይቆማል። ፈሪ ግን ጥላውንም ፍራ ያለው የራሱን ጥላም ይፈራል። የራሱን ጥላ ያያየ ምን መጣብኝ ብሎም ይፈራል። እና ብዙ ሰዎች ምን ይላሉ? ጀግና የሚፈጠረው ሰዎች በሙሉ ፈሪ ሲሆኑ ነው ሰዎች በሙሉ ፈሪ ሲሆኑ ነው ጀግና የሚፈጠረው ምክንያቱም ጀግና መቼ ነው የሚፈጠረው ሌሎች ሰዎች ኖርማሊ ሊያደርጉት የሚገባቸው ነገር as a human being እንደ ሰው ሊያደርጉት የሚገባው ነገር ማድረግ ስለማይችሉ ስለሚፈሩ አንድ ከመሃል ይነሳና ያቺን ነገር የደፈረ ለማድረግ የደፈረ ጀግና ይባላል ሁሉም ቢያደርገው ግን ጀግና አይኖርም ነበር ሁሉም ነው የሚያደርገው ጀግናን የሚፈጥረው ህብረተሰብ ነው ህብረተሰብ ፈሪ በሚሆን አሁን ኢትዮጵያ ጀግና ትፈልጋለች ይሄንን ከዚህ ማጥ ውስጥ የሚያወጣት ሁሉም ኢትዮጵያዊ እንብኝ ቢል የግድ አንድ ጀግናን ፈልግም ይሄ ነው የሚያሳዝነው እንደ በነገራችን ላይ ስንት የጀግና ሀገር ነው የምትባለው ኢትዮጵያ
ያው ምናልባትም ኢትዮጵያ እኮ የምትታወቀው እንደውም የጀግኖች ልጆች መሆኗ ነው እንዳሁኑ
ነበር
ያው
በነበረ ቀረን እኔ የምፈራው በነበር እንዳንቀር ነው
ያው አሞታችን ስራት ከመጣ በኋላ ኢትዮጵያዊ ማንነታችን ሸርሽሮት ጀግንነታችን በግላዊ ጥቅመኝነት ላይ የተመሰረተ እንዲሆን አርጎት አብዛኞቻችን ስሜታችን ከኢትዮጵያዊነት ይልቅ ግላዊ ጥቅመኝነት የበዛ እንዲሆን አይነት ስሜት አርጎ ቢያዳፍነውም ቀሉ አሉ ያንን ስሜት ረክጠውና አሸነፈም ይወጡ እንደ ለሊሳ አይነት ጀግኖች አሉን አሁንም ይሄ ጀግናችን አገር ቤት ቢሆን ሊያገኝ የሚችልው ጥቅም እዚህ በመኖሩ የመጀመሪያው ጥያቄ ከሀገር ባህል አፈር አድገ አፈር ፈይተ ካደግክበት ባህልና ዘውግ መውጣት ራሱ ትልቅ ኮምፎርት ነው ያንን ሳይፈራ በመንግስት ሊደርስበት የሚችልውን ጫና ከግምት ውስጥ ሳይከት ልጆችና ቤተሰቦቹን ትቶ በአለም ሚዲያ ላይ የአለም ሚዲያ ስለ ኢትዮጵያ ግፍና መከራ እንዲያይ መስዋዕት ሆኖ በኦሎምፒክ በር ላይ የኢትዮጵያኖች ግፍ ከኦሎምፒክ በላይ ገኖ እንዲታይ ያደረገ ትልቁ ጀግና ወንድማችን ነው እናም በዚህ ዘመን ወያኔ ህዋት መራሹ ስርዓት ኢትዮጵያዊነታችን ሊነጥቀን ቢሞክር በእያንዳንዳችን ልቦና ውስጥ እቺ ኢትዮጵያ የምትላት ስሟ በወርቅ የተጻፈ በልየ ልቦናችን ያለችው አለች የኢትዮጵያ ጀግኖች አላጣችም የጊዜ ጉዳይ ነው አሁንም በየቦታው ምናዩ ጀግኖች አሏት
አድማጮቻችን የአቶ ኦባንግን እየሞከረን ነው ካገኘናቸው በዚች በቀሪዋ ጊዜያችን ውስጥ ገብተው ስለ ጋምቤላው አንዋቆች ወገኖቻችን ሁኔታ እንዲያስዱን እንሞክራለን እስከዚያው እንግዲህ አስተያየት ካላችሁ አሁንም ደውሉልን የኢትዮጵያ ድምጽ ሬዲዮ እጅግ በጣም የተሰማውን ሀዘን በአኝዋኩ ወገኖቻችንም ሆነ በአዲስ አበባ ወገኖቻችን ላይ በደረሰው ጥቃት እጅግ በጣም የተሰማንን ሀዘን በድጋሚ እንገልጻለን
አንድ አድማጭ ደውለው ነበር አሁን ምናልባት እንግዳው ማይቀርብላችሁ ከሆነ አንድ ነጥቦችን የምትነጋገሩ ከሆነ አቶ ኃይሎማ አይቶ
ኃይለ ማርያም ሰሞኑን ለፓርላማ ያቀረቡት ሪፖርት ነበር።
ሰፌዱ ነው
ብዙ ነገሮችን አንስተዋልና ያነሷቸው ነው አንዳንድ ነገሮች በተነጋገሩበት ብለዋል። እሳቸው አንድ ነጥብ ጠቅሰዋል። ለምሳሌ ስለ ብሔር እኩልነት የተናገሩትን እና በኢትዮጵያ ውስጥ የብሔር ብሔረሰብ እኩልነት መከበሩን አንዱ ብሔር አንዱ ብሔር ሁሉም እኩል መሆኑን እንጂ አንድ የከሌ በላይነት አለ የሚባል ነገር ያው አለመኖሩን እሷን ለማስረገጥ ይሄዱበት ብዙ መንገድ አለና ይሄንን ብትዳስሱት ብለዋል። እና ሌላ ነገሮችም
ግሩም እንዴት አርጎ እንደሚዳሰስ አላቅም። ያቱ ኃይለ ማርያም ንግግር እኔ እንደ ሰው ብቻ በመሆኔ ለሳቸው እኔ ሳቀቃለሁ። ለሳቸው ነው የምሳቀቀው እኔ እኔ ስላልኩት አይደል፣ እሳቸው ስላሉት እኔ ሳቀቅላቸዋለሁ። እስከዚህ ድረስ ትንሽ ኢመንት ሰው ናቸው፣ በጣም ትንሽ። እንደውም አንዳንዶቹ መቀለድ ጀምረዋል። ምንድነው ኮሜዲያን ናቸው ወይ ሰው
ብዙ ነው የሚሰጧቸው።
ካን ዩ ኢማጂን በአደባባይ ወጥተው እኔ መጀመሪያ የገረመኝ ምንድነው ያሉት፣ ያን ጊዜ ረብሻው የነበረ ጊዜ አንዱ ልጅ ወጥቶ ረብሻው መካከል ፖሊሱን መሳሪያ ታጠቀውን ፖሊስ ሄዶ በጥፍ ያለው እና ፖሊሱ ግደለም ዛሬ አሸንፈኛል መሳሪያ ቢይዝም ምንም አላደርግም አለውና ዝም አለው። ወዲያው ልጁ አካባቢ አብሮት የነበሩት ልጆች መጡና ልጁን ደብድበው ገርፈው አባረሩት። እንግዲህ ተመልከት፣ ኢትዮጵያ ውስጥ ፖሊሶች ወታደሮች ኢትዮጵያውን በሚገሉበት ሰዓት ነው አቶ ኃይለ ማርያም ወጥተው ለህዝብ ፖሊሱን ልጁ ሄዶ መሳሪያ ታጠቀውን ፖሊስ በጥፍ ይመጣው ፖሊሱን
እንደውም ፖሊሱ ሊደነቅ ይገባል ላሳየው ዲሲፕሊን
እኮ። እኔ ምን አይነት ሰው ናቸው? ሰውን የሰው የራሳቸውን ምንድነው የአእምሮ ባዶነት ወደ ሌላው አዙረው ሌላውም እንደሰው እንደዛው ያስቡት እንደሆነ አላውቅም። አሁን ደግሞ የተናገሩት ትናንትና የሰማሁታል። እኔ ተሳቅቄ ልሞት ነው ለሳቸው። እኔ እሳቸው አያንሱም፣ ግን ተሳቀው መጥፋት ነበረባቸው። እንዲህ ሪሊ ግን እሳቸው ምንም መነጽራቸው እንዲህ ያደረጉ ያወራሉ። ምንድን ነው ያሉት ትናንትና? ምን ሀብት ለመንትን ምንድን ነው እሱ ካፒታል የሌለው ነው? ምን ካፒታል እንትን ለማለት ከፈለግ አማራውን ብቻ ነው ያልጠሩት፣
ሁሉም ክልሎች፣
ኦሮሞ፣ ደቡብ ህዝቦችና ምናምን ትግራይ፣ ቤኒሻንጉል፣ ጋምቤላ ወርቅ ሞልቷል። ሰፌድ ብቻ እያያዘ ሄዶ
ሀብት ማፍራት
ነው። አዎ አንጥሞ
እንደውም ይህን ተከትሎ
አይከብዳቸውም ሰውየው።
ይህን ተከትሎ አገር ቤት እየወጣሉ መረጆች አሉ። ሰፌድ ተወዷል።
አዎ አለበኳንቴስ ሰው ደግሞ መቀለድ አያውቅም፣ መቀለዱን አይተው። እኔ ሰውየው ግን እኔ እሳቸውም ብሆን በእውነት አሊሙት ነው የምለው። እኔ እሳቸውም ብሆን እኔ እንጃ በማግስቱም መውጣ አይመስለኝም አደባባይ። ምን አይነት ፍጥረት እንደሆነ አላውቅም። ውሸትን ተሞልቶ ነው የሚወጡት። አሁን ምን አነበብኩኝ እዚህ አንዱ ላይ እኚህ ሰውዬ በእንግሊዝኛ ነው፣ እኚህ ሰውዬ ክራክና ምንድን ነው እሱ ማሪዋና ያጨሳሉ ወይ? ኖርማል አይመስሉኝም። ምክንያቱም ሀይ የሆኑ ነው የሚመስለው እንጂ ነፍስ ያለው ሰው ማሰብ የሚችል ሰው እንዴት እንደዚህ ብሎ ፓርላማ ሲናገራሉ? ሰፌድ ይዘኪድና ወርቅ አንጥር።
እኔ በግሌ ማለት የምፈልገው ምናልባት በጠቅላይ ሚኒስትራችን ዙሪያ ላይ ኢቭን አየር ሰዓት ወስዶም ዲስከስ ማድረጉ አየር ሰዓት ማባከን፣ ኤነርጂ ማባከን። ምክንያቱም ምንድነው በየትኛውም ሚዲያ በየትኛውም አቅጣጫ ሲሄዱ አጀንዳና የሚያነቧቸው ነገር ተጽፎ የሚሰጣቸው አሻንጉሊት መሆናቸውን በተለያየ አጋጣሚ ያስመሰከሩልን ሰዎች።
መብራቱ ልክ ነው፣ ግን ያም ቢሆን እኔ እምቢ እላለሁ።
ውጭ ሀገር ሰዎችና ሚዲያዎች እሳቸው ያሉትን ነው ሊዘግቡ የሚችሉት። አብዛኛውን ህዝብ ስሜት አያንጸባርቁም።
መሳቂያ ከሆነ
የብሔር እኩልነት አለ ካሉ ሮይተርስም አዣንስ ፍራንስ ፕሬስም እዛ ቁጭ ብሎ ኢትዮጵያ ውስጥ ይሄ ዶሚናንት አለ የሚባለው ፓርቲ የለም ኃይለማርያም እንዲህ አሉ ይላል። ውሸትም ይሁን እውነትም ይሁን እና ለሚዲያ ፍጆታ መዋሉ ራሱ ኢትዮጵያውያንን ባያታልልም እንትን ማድረጉ አይቀርም። እና እንዲህ አይነት ነገሮች አሉ።
ይሄ በጣም ትክክለኛ ነጥብ ነው። ያው በእሳቸው በኩል ቢዘወርም እንደ አንድ ኢትዮጵያዊ፣ በተለይ እንደ ኢትዮጵያ ድምፅ ሬዲዮ እውነታውን የምናውቀው እውነታውን የምንገነዘበው እኛ ነን እና እንደ ኢትዮጵያዊ ስንወያይ ይህንን ነገር ከግምት ውስጥ ከመክተት ይልቅ ጠቅላይ ሚኒስትሩ ለሚያነሱት የተበላሸ አስተሳሰብና አነጋገር ተጠያቂ የሆኑትን ማህበረሰቦች ነቅሰን አይተን ክፋታቸውን ከግምት ውስጥ ወይም ወደ አደባባይ አውጥተን ያ ስርዓት የሚያበቃበት ትክክለኛውን ነጥብና ትክክለኛውን ፖይንት ያነሳን በንዋይ የተሻለ ግንዛቤ ለማህበረሰቦቻችንም ይፈጥራል ከሚል አንጻር ነው። ወደ ዋናው ፖይንት سنመለስ ያው በቤኒሻንጉል የደረሰውም ትልቁ ያው በተደጋጋሚ በደቡብ ሱዳን ጉሙርሌ በተባሉ ጎሳዎች ከዚህም በፊት አማጽያን ተብሎ የተለያየ ስም በሚሰጣቸው ሰዎች እየደረሰብን ያለ አደጋ አለ። ከዚህ በፊትም የተለያየ ዓለም አቀፍ ሚዲያዎች በዛ አካባቢ በተለይ በደቡብ ኢትዮጵያና በደቡብ ሱዳን አዋሳኝ ቦታዎች ላይ ከፍተኛ የሆነ የቫይለንስ ወይም ያለመረጋጋት በጎሳዎችም ተደጋጋሚ ጥቃት ይደርሳል የሚል እውነታ ይዘግባሉ። ያንን ተከትሎ ግን የኢትዮጵያ መንግስት እየተከተለ ያለው ወይም ዜጎቹን ለመጠበቅ ያረጋ ያለው እርምጃ በፍጹም ከሚጠበቅ አንድ ሀገር ስርዓት የሚጠበቅ አይደለም እና ምናልባት እስቲ ወደ አህመድ ልመልሳችሁ።
እስቲ ምናልባት አቶ ኦባንግ ሜቶ ገብቷል መሰለኝ። ሃሎ አቶ ኦባንግ።
ሃሎ ሃሎ። ሰላም ሰላም
ሰላም። ተናስተልኝ እንደምን አሉ?
ደህና ነኝ።
የሰዓት አለመግባት ነበር መሰለኝ በመሐከላችን። ቀደም ብለን ደውለን ስልኮት አይሰራም ማነው ተዘግቶ ነበር። ለማንኛውም ግማይ ሰዓት 25 ደቂቃ አለን። በዚህ 25 ደቂቃ ውስጥ ከርሰው ምን ፈልገው እስቲ በጋምቤላ አካባቢ ስላሉት አኝዋክ ወገኖቻችን ዜጎቻችን የደረሰውን ነገር ምንድነው የደረሰው? ለምንድነው ይሄ የሚፈጸመው? መንግስት ወታደር የለውም ወይ? ዜጎቹን ከጠላት አይጠብቅም ወይ? ምንድነው ምክንያቱ? ያስረዱን እስትርሶም ይችሉ ከሆነ።
ያ ቴንክ ዩ ያው anyway ያው የጋምቤላ ፕሮብለም እንደምታይ በጣም ኮምፕሊኬትድ ነው እና አሁን እኛ እንደሰማ ከሆነ ይሄው ፕሮብለሙ ገዳዮቹ ከዲቡብ ሱዳን የመጡ ገረሴት ናቸው። ሙርሌ መቀባል ግሩፕ እና ይሄ ደግሞ አዲስ አይደለም፣ አሁንም አይደለም፣ ቆይቷል፣ የቆየ ነገር ነው። እነዚህ ሰዎች ደግሞ ከዚህ በፊት እንደ ይሄ እንደ አዲስ ነገር አይደለም ማለት ነው። እና ያውኑ ወቅቱ አንተ ያልከው ለምንድን ነው የአገር መከላከያ ማለት መከላከያ ከራሱ ዜጋው መከልከል ሳይሆን ከውጭ የሚመጡ ነገር ነው ማለት ነው። በብዛት አሁን እያንዳንድ ጊዜ የማየትም አገር በተለይ ያለው መከላከያ መሳሪያዎቹ የራሳቸው ህዝብ ለመከልከል ነው እንጂ የራሳቸው ጉዳት እንዳይፈጠር ነው የራሳቸው ጉዳት እንዲደረስ አይደለም። ይህን አሁን ኢትዮጵያ ውስጥ ያለው የነኝ ዲቡብ ሱዳኖቹ ከዚህ በፊት ያደገገቡ በኋላ ነው የጋምቤላ ውስጥ ያሉ ሰዎች ስፔሻሊ በአኝዋክ ብሔረሰብ የሚባል ያሉ መሳሪያዎች እኮ ወስዷል። በቃ እነሱ መሳሪያ የላቸውም እና መሳሪያም ስለሌለ ነው ኢቭን የራሳቸው መከልከል አይችሉም። እና ባለፈው ባለፈው አመት በዚህ ሰዓት አካባቢ እነሱ መጡ ከዲቡብ ሱዳን የመጡ ከ200 በላይ ልጆችን የጋምቤላ ልጆች ያንን ጊዜ የነዋር ብሔረሰብ ማለት ነው። እና ያንን ጊዜ ያው ትልቅ ሚዲያ ስለነበረው ወያኔ ሰዋሳቹ እንደ ኢቭን ስለላ ውሸት ነገር ለካፕተን ዛጋሌኩ ልጆች ያመጡ ይሉ ነበር። ግን ያው ራሱ እውነት መሆኑ አለመሆኑ አናውቅም። እና ያንዳንድ ጊዜ ይሄ ፕሮብለም የሚጀምረው በድራይ ሲዝን ነው ዝናብ በሌለበት ማለት ነው። እና ጋምቤላና ዲቡብ ሱዳን እንደምታውቃቸው ድንበር የለም። በቃ ማንም ሰው አቋርጦ መግባት ይችላል። እና መንገድ ስለሌለው ጫካ ሲሆን ያው ድራይ ሲዝን ሲሆን እነኚህ ሰዎች እንደፈለጋቸው መጥቶ መመለስ ይችላሉ። እና አሁን ድራይ ሲዝን ማለት ነው እዚያ ጋር ያው አንድ የሆነ መንገድ ስለሌለው ኦር ድንበር ስለሌለው ድንበር ጥረብ አካባቢ የሚኖሩ ሰዎች አኝዋኮች ማለት ቤለጅ ያሉ እነኚህ ሙር ላይ ይመጣሉ። እንደፈለጋቸው ሰዎች ይገላሉ፣ ልጆች ይወስዳሉ፣ የራሳቸው ልጆች እንዲሆኑ ማለት ነው። እና ይሄ ማለት ነው ፕሮብለም። ግን እኛ ራሳችን እዚያ ጋር ያለው ህዝቡም ኦር ማንም ጋምቤላ ያሉ ሰዎች ዋና ፕሮብለም ለምንድን ነው መከላከያ ለምንድን ነው የሚኝ ሰዎች የማይጠበቁበት ምክንያት ኦር መከላከያ ለአኝዋኮቹ ኦር ለጋምቤላ ተወላጆች መሞት የማይፈልጉ ከሆነ እነኚህ ሰዎች ጣተኩ ራሳቸው እንዲጠበቁ ማለት ነው። እና እስከ ዛሬ ድረስ ምንም መላስ አልተማንም ከመንግስት ማለት ነው። እና እንደ አዲስ ነገር አይደለም። አይ ቲንክ ቢኦኤ ተመስገባል ኦልሞስት የሞቱ ሰዎች ነው ከ100 በላይ ገብቷል ኦልሞስት የድቫይስ ሲዝን ከተጀመረ። እና የተወሰዱ ልጆች ደግሞ ብዙ ናቸው ማለት ነው። እና ዋና ትልኩ ምንድን ነው ያው ብለሙ ማን ላይ ነው? መንግስት ማለት ነው። ብለምን ብባል እንግዲህ ሁለት አማራጭ አለ። እዚያ ጋር ያለው ሰዎች ይጣጥቁ መሳራ ሰጥቶ ኦር እንግዲህ የራሳቸው መከላከያ እዚያ ጋር ሄዶ ለኝ ሞድ ላይ ወጥ ዜጋቸው ወደ ተጠበቁ ማለት ነው። ሌላ የርባ ነገር ከለለ ማለት ነው። እና ያለን ፕሮብለም እሱ ነው።
አሁን እንዳስረዱት ከሆነ እንግዲህ መንግስት በጋምቤላ የሚኖሩትን የአኝዋክ ወገኖቻችንን መሳሪያቸውን አስፈትቷል ነው የሚሉት?
ከዚህ በፊት ይስ ከዚህ በፊት እኮ እዛ ጋር የነበሩ ሰዎች የራሳቸው መሳሪያ ነበሩ እና የራሳቸው መሳሪያ ወስዶ ነበርና ቆይቷል። እድን ይሄ ከኦልሞስት ከ13 አመት በፊት ማለት እንኳን ማለት ነው ከ2005 2003 ሰምቴ ጋር ሆነ ትልቁ ጨጨፋ የተፈጠረበት 2003 ነው። ከና ከ2003 በፊት እና ወያኔ መንግስት ማለት ያንን ጊዜ ፈርቶ ነበር። የነሱ ፍራቻ ምንድነው ያለው መሳሪያው ተኝዋቆች ምናልባት ይሄ መሳሪያው በመንግስት ላይ ሊጠቀሙ ይችላሉ። እና ያንን ጊዜ መንግስት ሄደ በየከተማ በየቢሎጂ በየግጠው ያለው መሳሪያ በየከየ ቦታ ይለቀማል። እና ተለቀሙ ምንም የቀረ ነገር የለም። በአሁኑ ሰዓት ግን እነሱ እዛ አካባቢ መኖሩ ደንበር ጠብጠብ መኖሩ ሰዎች በብዛት ይሄ አወልመስ መሳሪያ የላቸውም ማለት ነው። እና ለዚህ ነው ሲመጡ ራሳቸው መከላከሉበት ምክንያት የለም። ግን የመንግስት ስራ ነበረበት መንግስቱ ደንበር ሄዶ እነኚህ ሰዎች እንዲጠበቁ ነበርና ምናልባት ሌላ ምክንያት ከሌለ ማለት አሁን እነሱ ሲገቡ ደምን በቃ ሰዎች ብቻ ነው ሳይሆን ኢቨን እነሱ ምኖሩበት ጎጆዎች ይቃጠላሉ። እና ከዛ በኋላ ነኝ ወደዛ ያለበት ቢዮሎጂ አይኖርም እና ከዛ ቀበሌ ይሄዳሉ ማለት ነው። ምናልባት አይደው ነው ያንዳንዱ ሰዎች የሚሉ ነገር ምንድነው ምናልባት የመንግስት ይቀዳል እነኚህ ሰዎች ተጥራፍ ያሉ ሰዎች ቤታቸው እንደለቀቁ ለወደፊቱ ለሌማት ሊወድ ይችላል። ማን ያጣው ማን ያካል እኛ ግን አናቀብ ግን አሁን እኛ የሚለው ምንድነው መንግስት ካለ መንግስቱ መከላከያ ካለ ያ መከላከያ ህዝቡ ለመጠበቅ ነው እንጂ ለሌላ ነገር መሆን የለበትም ነበርና ሁለት አማራጭ ነው
አቶ ኦባንግ አሁን እርሶ እንደሚሉት ከሆነና ሌሎችም ታዛቢዎች በተለያዩ አካባቢዎች እንደሰማነው ከሆነ አንደኛ መንግስት በአካባቢው የሚኖሩን ያኛው ወገኖቻችን መሳሪያ ከተረከበ ከቀማ ዘን እነዛን ሰዎች መጠበቅ የመንግስት ኃላፊነት ነው። ይሄን ካላደረገ ደግሞና እነዚህ ሰዎች ወገኖቻችን ሲገደሉ ዝም የሚል ከሆነ የበጀርባ ሌላ ነገር አለ ብሎ መጠርጠር ይቻላል። ምክንያቱም እነዚህ አኝዋክ ወገኖቻችን መሳሪያ ከለላቸው ራሳቸውን መከላከል ካልቻሉ መንግስት ካልተከላከለላቸው እዛ አካባቢ መኖር አይችሉም። ፈርተው ይሸሻሉ። ከሸሹ አካባቢው ባዶ ይሆናል። This is simple logic። ያንን ቦታ ይሄ ኃይል ይፈልገዋል መንግስት ለልማት በየቦታው ለልማት ይያለ ነው ህዝቡን የሚያስለቅቀው ህዝቡን የሚያስገድለው። ስለዚህ ይሄ ሃይፖቴሲስ to some extent እውነት አለው የሚሉት ሰዎች እውነታቸውን ነው። እርሶ ምን ይላሉ?
ያ እኔ ደግሞ እንደነሱ ነው መጥያ እኔ ግን ያው ማስረጃ ባይ ለለል ኢብን ባናገኝ እንደነሱ ማመን ይችላል። ለምን ቢባል እንዳልኩት እነኚህ ሰዎች እኮ ከው ነገር ቆይቷል ሰምታችሁ ከሆነ ከዚህ በፊት ቢላጃጀሽን መባል ነገር ነበር ሰፈር አለም በለ እና ያንን ጊዜ ወያኔ የሰጠው ምክንያት ምንድን ነው? እነኚህ ሰዎች እኮ ያሉበት ቢለጅ ግጥርግጥረው አንድ ቦታ ጥራቅም ሊማት እንዲደረስ ማለት ነው። ኤሌክትሪሲቲ እንዲደረስ ነው ዋ እንዲደረስ ነው እነሱ ያሉበት ቦታ። እና ያንን ጊዜ እነኚህ ሰዎች የሰሩት ስራ ለሎካል አኝዋኮስ ኢንትረስት ሳይሆን ለመንግስት ኢንትረስት ነው። ከዛ በኋላ አሁን በቅርብ ጊዜ አወቅነን ታየኖ ከፕሮብለም ከቆየ በኋላ ባለፈው በቅርብ ጊዜ በቢኦኤ ሳምፕል ከሆነ ከአንድ ሺህ በላይ የትግራይ ወላጆች የኢርሻ ልማት ነበር። ከዛ ኢርሻ ልማት ኦልሞስት ከኢትዮጵያ ንግድ ባንክ 92 ሚሊዮን ኮንትራክት ወስዷል ለልማቱ ማለት ነው። ይሄ ግን የተደበቀ ነገር እውነት ማለት ነው። እና ከዛ ውስጥ ከኦልሞስት ከዛ የነበሩ ሰዎች በሙሉ ያን ካንድ ቢራስም ማለት የትግራይ ተወላጆች ያንን ጊዜ እንኳን ጠየቁ ለምንድነውና እሱ ምንድነው ባጋታሚ ነው ብለው ነበር። እና አሁን አንተ ያልከ መሰረጃ ነው ባይኖር በሲምፕል ልንገለጽ ይችላል። በአንድ በኩል እነኚህ ሰዎች ሙርሌ የሚገደሉ ሰዎች በሌላ ኢትዮጵያ ቀጣቻ ቢሆን ኖሮ አሁን የሞቱ ሰዎች ሊባል የናከ ሱዳን የመቱና በመቀሌ በትግራይ ክልል አካባቢ ሊሆን እንደዚህ ፈጥራል ነበር ወይ? You know, for sure, no, አይሆንም። ይብን አንድ ሞት እንኳን ምን አለት ምን እንደሆነ ወታደር ቀጥቶ ይብን አለ ካፕተር እንኳን ለልኩ ይችላል ነበር። አሁን ምን ልልን ከዚህ በፊት ቆነ ያልኩት ነው በዩኤስ ኮንግረስ የወያኔ መንግስት the government want the resource እንጂ they don't want the people. This is obvious. እና ይሄው ደግሞ ለማረጋጋት ሲምፕል ነው። አቶ አመለስ ኦልሞስት ስልጣን ከያዘ ኦልሞስት 23 አመት ስልጣን ሆኖ አንድ ቀን እንኳን ሄዶ ጋምቤላ ሄዶ አያውቅም። ግን የጋምቤላ ንብረት በጣም ይወዳሉ እና እነሱ መፈልጎ ንብረት አይወዱም። ህዝቡ አይወዱም። አፕት የህዝቡ ንብረት ነው መፈልጎ እና ድቦ ደስያምት የኦሞ ሽሎቅ አካባቢ እዛ ጋር መኖሩ ዳ ህዝቡ እነሱ መፈልጎ ምረቱ ነው ህዝቡ አይፈልግም። እና ለሌሊት የፈለኩት ነገር ምንድነው በስተጀርባ ነገር አለ ወይ ተፈራሚ ያሉ ነገር እኛ መስረጃ እስከምናገኝ ድረስ አለ ማለት ማመን ይችላል። ለምን ድባል አሁን እነኚህ ሰዎች ከመረታቸው ቀወቱ በኋላ ሊያየጥ ይሆን እዛ ጋር የቀረ ምረት ማን ነው ወስዱ እነሱ ናቸው ነው። እና አሁን ለምሳሌ ጋምቤላ ውስጥ ያለ ይሄ ልማት ይሄ ላንድ ምረት ንጠቃ በብዛት እዛ ጋር ያለ ግልጽ ነው። አንድ የጋምቤላ ገበሬውም በዛ ጥቅም ያገኘ ሰው የለም። በብዛት ምንድነው ኦልሞስት የነሱ ደጋፊዎች ናቸው የተገዙት ተወላጆች ናቸው። ኢብን ይሄ ደግሞ ምንድነው በውረት ነው አይታቸው ከሆነ ከዚህ በፊት የሆነ ኢብን በፌስቡክ ላይ ሁለጠቁት እዛ ጋር የነበሩ አንድ ጥናት ከ155 155 ሰዎች 153 የነሱ ስማቸው የትግራይ ተወላጆች ናቸው። አንዱም ኢብን የጋምቤላ አንድ ሰው የጋምቤላ ሰው የለም ያኝ ወቅ ሰው ስም የለም ይሄው የወጣው በርግጥ የታወቀ ነገር ነው። በዚህ ላይ ደግሞ ያንዳንዱ ኢርሳል ማስተም አላችሁ እዛ ጋር ያሉ ስሞች በሙሉ እኔ ሃጎስ እኔ ሀብራ እኔ ቢዴ በቃ ኦልሞስት ነው ባንክ ነው ጁ ነው ሞዶ ነው ኪሎ እኔ አበበ እኔ አበበሽ እኔ ጫላ እኔ ገመቹ ስም የለም። እና ማለት ምንድነው ያ ፕሮብለም ያታወቃል ሁሉንም እናገረው ኢትዮጵያ ውስጥ ያለ የኤትኒክ አፓርታይ ማለት ነውና ይሄ የኤትኒክ አፓርታይ በተለያዩ መንገድ ተሰራሉ። አሁን ከቤታቸው ከቢላይ ከቀበላቸው የተፈናቀሉ ሰዎች you know አሁን እንደ ሙርሌ ይመስላል ሙርሌ ቢሆኑ ራሱ የሙርሌ ናቸው you know ሌላ ግሩፕ አናለ ምን ላለን ግን በስተጀርባ አለ ወይ ይሄን ሰዎች ከመረታቸው ከተፈናቀሉ በኋላ እዛ ጋር የቀረው ባረው የሆነ ምረት ለምረት ስለሆነ እዛ ጋር መጣከን ማናቸው ነው ማለት ነውና the same thing ማለት ነው። አሁን እኮ የፕሮብለም የወልቃይት ተገደ ምንድነው የወልቃይት ተገደቁ በየመረት ፕሮብለም ነው። እዛ ጋር የወልቃይት ከመረታቸው የተፈናቀሉ ሌሎች እንዲወስዱ ነው። የኦሮሚያ ክልል ፕሮብለም ምንድነው ይሄ የመረት ማለት ነው the same thing። እና የጋምቤላ የምትሰሩ ስራ ወልቃይት ተገደ የምትሰሩ ስራ ቤነሽንጎል የምትሰሩ ስራ ኦሮሚያ ክልል የምትሰሩ ስራ አማራ ክልል የምትሰሩ ስራ ሶማሌም አፋርም you know አስራሩ ለየት ነው እንጂ ዋና ምንጩ አንዱ ነው። ምንድነው የአማርኛ አባባል አለ ዋና ምንድነው ዱቄቱ ይጠጪውና ዋና ዱቄቱ ነው የሆነ እንደዛ አባባል ነገር አለ
የትም ፍጪው ዱቄቱን አምጪው
thank you exactly
ትክክል
ዱቄቱ አምጪው ማለት ያ እና አሁንም whatever way they do
it's the same
as long as you know finally እነሱ ጋር ከሆነ ያ ፕሮብለሙ እሱ ነው። እና ለሌላ የፈለኩት ነገር ምንድነው ይሄ የጋምቤላ ፕሮብለሙ አንዳንድ ጊዜ ዞሮ ዞሮ የሁላችን ፕሮብለም አንዳንዱ ጊዜ ለኢትዮጵያ የሚያሳለፈው ምልክት ምንድነው እዛ ጋር ሆ ኦባማ እናንተ ተፈንከ የጋምቤላ ምረት ጋምቤላ ምረት የለም የኢትዮጵያ ምረት ነው። አሁን ከመረታቸው ተፈናቀሉ ሰዎች አኙዋቆቹ ሳይሆን
ኢትዮጵያዊ
እነሱ ኢትዮጵያዊያን ናቸው። ኢብን ሁሌ እንደምናገረው ለህዝቡ ነው ግን ወያኔ መከተሩ ስራቸው እየሰሩ እኛ ግን ስራችን አልሰራንም ማለት ነውና ይሄ ፕሮብለም አሁን ጋምቤላ ተፈጥረ እንደ ጋምቤላ ብቻ ሆነ መሰናሰል ትግል ማለት እንደ ጋምቤላ ብቻ መመልከት የለበትም። በቆሾ አካባቢ የሞቱ አዲስ አበባ ይሄ ከመረጥ ላንስ ላይ የሞቱ እነኚህ ሰዎች እኮ እንደ you know የዳይዝም ሆይ ግጥር ውስጥ የዳዩ ነው ጋር በጭም ኖሩ ህዝቡ እንደዛ መመልከት የለበትም። እነሱ እኛ ነን እኔ አጋታሚ ብሆን እዛ ጋር አጋታም ባይኖር ነው ከዛ የሞቱ ሰዎች አንዱ ሀል ለሆነን ሆን ይችላል ነበር። እና ለሌሊት የፈለኩት ነገር ምንድነው እዚህ ጋር ጋርበት የሞቱ አዲስ አበባ እና ሙርሌ የገደሉ ምንም ልዩነት የለም። ለምን ብባል አሁን ከዛ ጋር በጭ ላይ የሞቱ ሰዎች በእንግዳት ቢኖር ኖሮ አይሞትም ነበር። አሁን ከሞቶ ባላቆሽ አካባቢ ያው ምረቱ እንዴት ነው ለማንም ወዶ ሁሌ አብታም ናቸው። ከዚህ በፊት አዲስ አበባ ኢትዮጵያ ውስጥ ሰምታችሁ ከሆነ ኢትዮጵያ ውስጥም የወያኔ እግ ነበር። ሁለት ፎቅ ሰራቅ አልሰራም ከቤተ ይፈርሳሉ ማለት
ትክክል።
ከበረት ከመጣችሁ የተፈረሱ ሰዎች ከቤታችሁ የተፈናቀሉ ማን በሚሊዮን የሚቆጠሩ ይዝብና ከተፈናቀሉ በኋላ ቤታችሁም ወጥቶን ማን ነው? ያው እንዳልኩት የጋበማን የሚሆን ገጂ ናቸው እና እነኚህ ገጂዎች እና ለሁሌ ሰሞኑን ሰዎች የሚያስተካክሉ ነገር ምንድን ነው? በሁኔት ተቃሚ ሁኔት እንዳለው መንገር አለበት መደበቅ የለበት። እና አሁን ኢትዮጵያ ውስጥ እኔ ብያለሁ ሁሌ ለሰዎች መናገሩ ከልቤ ነው መናገረው ኢትዮጵያ ውስጥ እኮ ethnic apartheid ብያለሁ ደፍሬ መናገር ይችላል ምክንያቱም እኔ ካልነገርኩት
ማን ይናገራል?
ኢትዮጵያ ማን ይናገራል? አሁን ኢትዮጵያ ውስጥ ብትሄድ አንተ የተማርከት ትምህርት ሳይሆን ያንተ ጎሳ ስራ ያገኛል። ትግርኛ በቋንቋ መናገር ኖሮ ራሱ ግንኙነት ነው እንጂ ብሔር ያንተ ብሔር ነው ያሰው ማንነቱ ሰው ሳይሆን የሰው ዜግነቱ ነው። እኛ ግን ይሄ ነገር መንገር አለበት። አሁን ለምሳሌ አንዳንድ ኢትዮጵያውያን እንፈራለን ኢትዮጵያ ውስጥ እኮ መንግስት መቆጣጠሩ አንድ የሆነ አንድ ብሔር ነው። ኧረ ተው ባካችሁ አንድ ብሔር ሳይሆን መጠከስ አለባችሁ። ያ ብሔሩ ማን እንደሆነ ትግሬ መሆኑ ያው የትግሬ መንግስት ነው። ሁሉም ትግሬዎች አይደለም ሁሌ ነገር ሁሉም ህዋቶች ትግሬ ናቸው ሁሉም ትግሬዎች ህዋት አይደለም። ይሄ በትክክል መገለጽ አለበት። የትም ብትሄድም አሁን የብሔር አድራጃጀት እንኳን አሁን አንድ ሰው ከጋምቤላ መጥቶ የትግራይ ድርጅት ኤምሬት በቀለኔ ሌርሰን በኦልሞስት የማይሆን የማይሰፍ ነገር ነው። የትግራይ ተወላጆች ግን የትም ቦታ ሄዶ እንደፈለጋቸው ይሄ ግን ለማንም ሰው የማይመች ነገር ነው። ሰው ልጅ ቀርቶ ኢቭን እንተሳ ራሱ አንድ ነው የሆነ ውሻ ቢሆን አንድ አጥንት ከወረረቅ ለአምስት ውሻ ሁሉም ዝም አይሆንም። ዴውል ዋንት ቱ ኤዳርና ለልል የፈለኩት ነገር ምንድነው? እኛ ኢትዮጵያውያን ያሉ ባላቤቱ ፕሮብለም እኛ ነን እንዳለ መገለጽ አለበት ያላሉ ምን ይላል? ኦበን እንደዚህ ካላልን እኮ ያሉ ትግሬ ወንድሞቻችን ይሸሹባል እንዴ? ሁኔት ካሁን ሁኔት ይሸሹባል። እኛ እነሱ በትክክልኛ ክፉ ነገር ያለ ካልነጋገሩ ማን ይናገራል ማለት ነው። እና ለልል የፈለኩት ነገር ምንድነው? የሙርሌ የቆሽ የኦሮሚያ የትግራይ የምንድነው የወልቃይት የአፋርም እያንዳንዱ ቦታ የተፈነከሉ ሰዎች ምንቹ በቃ there is something behind ማለት ነው። እና ይሄ ፕሮብለም ግን ለማወቀት ይሄ ፕሮብለም ለማስተካከል ሁላችን አንድ ስንሆን ነው። አሁን ለምሳሌ እኔ አኙዋክ ብቻ ለራሴ ብቻ ይፈጣለሁ ካልኩት almost I'm working for those people no እኔ ኦሮሞ ነኝ ለኦሮሞ ፕሮብለም እና ለብቻ ከሆነ በቃ I'm working for እና የሁሉም ማለት ነው። በአሁኑ ሰዓት እኛ ያለን አስተሳሰብ በጣም የሚያሳዝን ምንድነው ይሄ በብሔር የነሱ አስራር መስራቱ በነሱ ፎርሙላ ማለት የኢትዮጵያ ምን ይፈታ በብሔር ካልሆነ በስተቀር የኢትዮጵያ ቁጥቁሳል የኢትዮጵያ ቁጥል የኢትዮጵያ ፕሮብለም ያመጣው የብሔር አስተሳሰብ ነው። ከየብሔር አስተሳሰብ ካልወጣን በስተቀር
የኢትዮጵያን ችግር መፍታት አንችልም ነው የሚሉት አቶ ኦባንግ። እንስማማለን። ከመለያየታችን በፊት አሁን የደረሰን አዲስ አጭር ኢንፎርሜሽን አለ ለልንገሮት ላካፍለውትና እንለያይ። ምንድነው የሰማሁት? ስዊድን ስቶክሆልም ውስጥ የዚህ ስልጣን ላይ ያለው መንግስት አምባሳደር ደጋፊዎቻቸውን ሰብስበው ትናንትና ነው መሰለኝ ምንድነው ያሉት ደውለው ሰዎች እንደነገሩን የቆሸውን ችግር የፈጠረው ግንቦት 7 ነው ብለው ሲተርኩ ነበርና ምናልባት የጋምቤላ ወገኖቻችንንም ያጠፉት የሰርቀው ሃይ ኪድናፕ አርገው ወሰዱት ግንቦት 7ዎች ናቸው እንዳይሉን ፈራለን። ለማንኛውም አቶ ኦባንግ እጅግ በጣም እናመሰግናለን። በአጠቃላይ ስለ ጠቅላላ ኢትዮጵያ ጉዳይ ወደፊት እንደውልልዎትና ሰፋ ያለ ውይይት እናደርጋለን።
አሁን በእውነት ጥንቂው ለናንተ ነው ግን የሚለው ነገር ምንድነው? ግንቦት 7 ነው ውሸት መሆኑ ሁላችሁ ያውቃሉ። ምንድነው አንድ አባባል አለ ያማረኛ ምንድነው ዳውን ለፈርቶ ሃያ
ያውን ፈርቶ ዳውን ለው ትግግል።
አዎ ላይ ነኝ ተወጂ ፕሮብለም የራሳችሁ መሆኑና በዚህ ላይ ግንቦት 7 ብለም ያደርጋሉ። እና ለምን የፈለኩት ነገር ምንድነው እኛ ኢትዮጵያውያን ምንድነው የነኚህ ሰዎች ያልሞከሩ ነገር የለም እና የሆነም አሁን ነገ ግን ያው አሁን ግን ቦታባት ይኖራል ነገ እንኳን ምንድነው የጋምቤላ አኙ አጋዳዮቹ አኙ አቆቹ ልሉ ይችላል እና እኛ ራሳችን በደንገት የለበትም እና ለምን ያፈልኩት ነገር ምንድነው የኖ እናንተ ተስፋ ሁላችንን ተስፋ መቁረጥ የለበትም። ኢትዮጵያ ያገኘን በለማና አይደለም። እቺን ሀገሩ ለመፈታት እኛ ነን። እኛ ከታገልን አንድ ላይ ከሆነን አግራችን ለዘላለም የማይኖርበት ምክንያት የለም።
የለም ተቆርጡ እና መሰግናለን አቶ ባንክ ሰፋ ያለ ጊዜ ወስደን በአጠቃላይ ስለ ኢትዮጵያ ከርሶ ጋር ውይይት እናደርጋለን ወደፊት። አሁን እንግዲህ ፕሮግራማችን ተጠናቋል። ጠናስትልኝ ጌታ እጅግ በጣም አመሰግናለሁ።
ኢትዮጵያ ጌታ ይባርካችሁ። ቴንክ ዩ
ቴንክ ዩ። አሁን በመጨረሻው ላይ እንግዲህ ለአቶ ኦባንግ የነገናቸውን ዜና የደረሰን ትናንትና አልቪክ ላይ ስብሰባ አድርገው ነበር። የዚህ ስልጣን ላይ ያለው የወንበዴ ቡድን ተወካይ ስብሰባ አድርገው ይሄንን አዲስ አበባ ላይ የደረሰውን ወንጀል የሰራው የግንቦት ሰባት ነው። ዋናው አላማቸው ብቻ አባባላቸው ገንዘብ እንዳትረዱ፣ በምንም በምንም ግንቦት ሰባት እንዳትረዱ ነው ያሉት። እንግዲህ
ያው ግንቦት ሰባት አዲስ አበባ ከተማ መሃል ቆሻሻ ሲከምር መኖሩን እንግዲህ ታሪክም አይቶ የሚፈርደው እውነታ ነው የሚሆነው። እንግዲህ ይሄ የሚያሳየው ምንድነው በስርዓት ውስጥ ይሄ ንቅናቄ እየፈጠረ ያለው ጫናና ፍርሃት ነው። በተለይ ደግሞ ህዝባዊ ተቀባይነቱ ከቀን ወደ ቀን እየጨመረ አገራዊ መፍትሄውም በህዝቦች ልቦና ውስጥ እየገባ መምጣቱ ስልጣን ላይ ያለው ስርዓት ስጋት ፈጥሮበታል። ለማንኛውም የሰው ልጅ አይምሮ የሚፈርደው እውነታ ነው ያለው። ቀጣይ መቀደም ያልከው አህመድ ማንተም አለ ለሙርሌዎቹም ተጠያቂ
ሊሆኑ ይችላሉ። አይ ግንቦት ሰባት
ማለቱ አይቀርም። እንደውም እኔ ስጋቴ የሀገር መከላከያ ወደዛ እንዳይሄድ ያደረገው ግንቦት ሰባት ነው እንዳይሄድ
እኮ ነው። እንግዲህ አድማጮቻችን፣ የዛሬው ፕሮግራማችን በዚሁ ይጠናቀቃል። በሳምንቱ ዝግጅታችን እስከምንገናኝ ድረስ እስከ ሳምንት መልካም ሳምንት እንላችኋለን።